ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
ሁለት ጓደኛሞች ወደ ሩቅ አገር ጉዞ ይጀምሩና በመሃል ይጨልምና ይመሻል። ጓደኛሞቹም ይደክማቸውና ዛፍ ስር ጋደም ብለው ወገባቸውን እንዳሳረፉ ጨለማውን ተገን ያደረገ ጅብ ይመጣና ያንደኛውን እግር መቆረጣጠም ይጀምራል። ጅቡ እግሩን የሚቆረጣጥመው ሰው ፈሪ በመሆኑ ከፍርሃቱ የተነሳ ቢጮህ ወይም ነቅነቅ ቢል ወይም ቢነሳና ራሱን ቢከላከል ጅቡ የማይምረው ስለመሰለውና ይልቁንም ዝም ብሎ ተጋድሞ ቢተኛ ጅቡ እስከሚጠግብ ድረስ በልቶና ቆረጣጥሞ ይተወኛ ይሆናል ብሎ ተስፋ ስላደረገ ዝም ብሎ አድፍጦ ተኝቶ በጅቡ ይበላ ነበር። ታዲያ ከጎኑ የተኛው የጉዞ ጓደኛው ያጥንትን መቆረጣጥም ድምጽ ይሰማና እንደ ተሸፋፈነ ጓደኛውን አረ ምንድነው ጓዴ የሚቆራረጥም ድምጽ የምሰማው ብሎ አጥንቱ የሚቆራረጥመውን ጓደኛውን ቢጠይቀው አይ አትንቀሳቀስ ዝም ብለህ አርፈተኛ አያጅቦ የኔ ንግር እየበላና እየቆራረጠመ ነው አለው ይባላል። ከፍርሃት የተነሳ ምንም ሳይናገርና ሳይንቀሳቀስ ዝም በማለቱ ብቻ ጅቡ አዝኖ ይተውኛል ብሎ የለለ ተስፋ አድርጎ ተኝቶ በመቅረቱ ይህ ትረካ የሚያሳየን ከፍርሃት የተነሳ እውነትን በትክክሉ ተረድተን መፍትሄ በትክክሉ መፈለግ ካልቻልን ፍርሃታችን ከናካቴው የሚያጠፋን መሆኑን ነው። ሀገራችን ኢትዮጵያም ውስጥ ያሉትንና አሁን በመከሰት ላይ ያሉትን ችግሮችና አሰቃቂ በሰው ልጅ ይፈጸማሉ የማይባሉ ወንጀሎች ሲፈጸሙ ማየት በቃ ነው። እንወደዋለን ለምንለው ኃይል ከመጠን በላይ በማሰብና በመሳሳት ችግሩን በግልጽ አውጥተን መናገር ባለመቻላችንና ችግሩን አንስተን ብንዋይበት የባሰ ይመጣ ይሆናል ብለን ስለምንፈራም ሊሆን ይችላል። አንዳንዶቻችን ደግሞ ለመጣውና ስልጣን ላይ ለተቀመጠው ሁሉ ማጎብደድና እበላይነት ልምዳችን እንዳለ ሆኖ ማለት ነው። ዛሬ ሁሉም ኢትዮጵያዊ ኢትዮጵያ ውስጥ ርጉዝ ልጇን ስካሶርዳትና ብሎም ህይወቷ ስካልፍ ድረስ በድንጋይና በቆንጨራ ተደብድባ ስትሞት ያያየ ያዝናል ከንፈሩን ይመጣል። አንዳንዱም በአሜሪካና በአውሮፓ አደባባዮች ልክ እንዳገር ቤት ሙሾ ያወረደ ያለቅሳል ይላቀሳል። ከልቡ ያዘነው ከሞት የተረፉትንና በየቤተ ክርስቲያኑ ተጠልለው የሚገኙትንና ባስተዳደሮቹ አታሳጡን ውጡ ከቤተ ክርስቲያን እየተባሉ ያሉትን ወገኖች ለመርዳት ትንሽም ቢሆን ገንዘብ ለማሰባሰብ ይሞክራል። የሞቱትንማ ማንንም ሊደዳቸው አይችልም። ጭራሽ በአሁኑ ጊዜ የሞቱበትን ምክንያት በዘርና በሃይማኖት ምክንያት ይያላችሁ የምትናገሩና የምትጽፉ ወዮላችሁ ከመባል አልፎ በቦታው ያዩትንና ያጣሩትን የተናገሩና ያጻፉ ጋዜጠኞች ዘብጥያ እየወረዱ ነው። ለእማኛህል ጋዜጠኛ በላይ ማናዬ፣ ጋዜጠኛ ሙሉጌታ አንበርብር እና ጋዜጠኛ ምስጋናው ከፈለኝን መጥቀስ ይቻላል። ታዲያ ይህ በአሁኑ ጊዜ ህሊና አለኝ የሰው ልጅ ነኝ የሚለውን ኢትዮጵያዊ ያሳዘነው ጭፍጨፋና ግድያ ከመፈጸሙ በፊት ይሄ ችግር ሊፈጸም እንደሚችል የሚያስረዱና የሚያሳዩ ብዙ ምልክቶች ታይተው ነበር። በአዲስ አበባና በአዲስ አበባ ዙሪያ በማንነታቸው እየተመረጡ ሰዎች ሲገደሉና ሲታረዱ ለውጡን የሚመሩ ኃይሎች ህጋዊና ተገቢ እርምጃ በመውሰድ ነገሩን በጊዜው ለማቆም እንዲሰሩ ከመጠየቅ ይልቅ ይህን ያደረግን እንደሆነ የለውጡን ኃይሎች ማዳከም ይሆናል በሚል ለከስካሳ ምክንያት የለውጡ መሪዎች ከገዳዮቹ ጋር ሲተቃቀፉ ያያየን ዘማልን። ቀጥሎም በአጠቃላይ በሀገሪቱ በተለይም በኦሮሚያ ዘን ዞን ሰዎች በማንነታቸው እየተመረጡ ከአካባቢው እንዲወጡ ሲደረጉና ቤታቸው ሲቃጠል ሲገደሉ ለውጡ እንዳይበላሽ በሚል ፍርሃት የለውጡ መሪዎች ወንጀል በፈጸሙት ላይ እርምጃ አለመውሰዳቸውን ያያየን አሁንም የኛ መልስ ዝምታ ሆነ። እንደው በደፈናው ዝም አይነቅ ዝም የሚለውን ብሊዘን ላዩን ዝም ብንልምና ከፍራታችን የተነሳ ሁሉንም በዝን በዝምታ ልናልፈው ብንሞክርም ውስጡ ነቅዞና በስብሶ ይሄው ዛሬ ይሄን አስከፊ የሆነ ኢትዮጵያዊ በሀገዛ ሀገሩ በዘሩና በሃይማኖት ተለይቶ ይሄ የኔ ነው አንተና አንቺ በኔ ግዛትና ቦታ ምን ትሰራላችሁ እየተባሉ መሳደድና መታረድ መገደልን ለማየት በቃ። አሁን ይህንንም ያየነው አልበቃን ብሎ ጭራሽ የተገደሉበት በማንነታቸው ምክንያት ነው አትበሉ የሚል መግለጫ ከመንግስት አካባቢ ብቅ እያለ ነው። ለአብነት የኦሮሚያ ክልል መንግስት ያወጣውን መግለጫ መጥቀሱ በቂ ነው። አቶ ሽመልስ አብዲሳ የሚመሩት የኦሮሚያ ክልል መንግስት ባወጣው መግለጫ እንዳለው ይህንን አስከፊ ግድያና ጭፍጨፋ ተገቢ ያልሆነ ድርጊት ብሎ አቃሎ ከመጥቀሱም በላይ ይሄንን በኦሮሚያ መንግስት አቅጣጫ ተገቢ ያልሆነ ድርጊት የዘርና የሃይማኖት ግድያ አስመስሎ ለመግለጽ ሚዲያ የሚያደርገውን ሙከራ ከመውገዝ በተጨማሪ መቆም እንዳለበት አስጠንቅቋል። አሁን ምናልባት ከ230 ሰዎች በላይ በአንድ ቀንና ሌሊት ውስጥ ምንም በማያውቁት ነገር የስም ሊስት ተይዞ እየተመረጡና በሄራቸውና ሃይማኖታቸው እየተጠየቁ የተገደሉ ለመሆኑ የአይን ምስክሮች የሰጡት ማስረጃ እያለ ያቶ ሽመልስ አብዲሳ ይህንን ተገቢ ያልሆነ ድርጊት የሚሉትን በዘርና በሃይማኖት ምክንያት የተፈጸመ ነው ትሉና ወዮላችሁ የሚሉን ከሆነ ይህ ድርጊት የሳቸው ክልላዊ መንግስት ግድያ አይለው ይህ ድርጊት እንጂ ታዲያ በሳቸው አጠራር ድርጊቱ በምን ምክንያት እንደተፈጸመ እስኪነግሩን እየጠበቅን ነው። ያቶ ሽመልስ አብዲሳና በሳቸው አገላለጽ ይህ ተገቢ ያልሆነ ድርጊት በእኛ አገላለጽ ደግሞ ግድያ ነገር ሲነሳ የሚያሳስበውና ወደፊት ምን መደረግ አለበት ብሎ መታሰብ ያለበት አንዳንድ የህዝብን ስሜት በመቀስቀስ በአደባባይና በሚዲያ ላይ የቀረቡ ህዝብ ለህዝብ ሊያጫርስ የሚችሉ ቃላቶችንና አረፍተ ነገሮችን የሚሰነዝሩ ከዚያም ምንም ሳይመዛዘን የነሱን ቃላትና ንግግር ተከትሎ ርምጃ የሚወስደውን ወጣትና ወደ ጥፋት ጎዳና የሚመሩ የአገር መሪዎችን እንዴት ልናያቸውና ከጥፋታቸው እንዴት መመለስ ይቻላል የሚለው ጉዳይ ነው አሳሳቢው። አቶ ሽመልስ አብዲሳ ከዚህ በፊት በአዲስ አበባ ከተማ በብዙ ሺህ የሚቆጠር ህዝብ ሰብስበው እረቻን ሲያከብሩና ሲያስከብሩ ያልነበረ ትርክትና ታሪክ በማንሳት የጠላታችንን አከርካሪ ሰብረን ከ150 ዓመት በኋላ የኢሬቻን ባል እዚህ አከበረን ሲሉ ይህንን የውሸት ታሪክ ምክንያቱም አዲስ አበባን የቆረቆሩት እቴጌ ጣይቱ መኖሪያቸውን ከ1886 ፍሉሃ አካባቢ ከሰሩ በኋላ ንጉሰ ነገስታ ዳግማዊ ምኒልክ ይህን ተከትለው ከመኳንንቶቻቸው ጋር ከንጦጦ ወርደው እዚያ ከከተሙ በኋላ ነውና። እንግዲህ በሂሳብ ስሌት እንኳን ቢታይ አዲስ አበባ ድሜ ቢበዛ 130 ዓመት ብቻ መሆኑና ከዚያ በፊትም አካባቢው በረራ የሚል ስም ይዞ እስከ 16ኛው ክፍለ ዘመን እስከ ነበረው የኢትዮጵያ ንጉስ አጼ ልብነ ድንግል ድረስ የነገስታቱ መኖሪያ መሆኑ ነው። ታዲያ ይሄን እንዳለ ሆኖ የሀገርና የህዝብ መሪ የሆኑት አቶ ሽመልስ አብዲሳ የነፍጠኛን አከርካሪውን ሰብረን ከ150 ዓመት በኋላ ኢሬቻን በድጋሚ በዚህ ቦታ ላይ በትግላችን ማክበር ችለናል ሲሉ ዝም ያሉ ሌሎች የሀገር መሪ ተብዮች ይሄ አነጋገራቸው አሁን በሁሉም ዘንድ መንጋ የሚል ስያሜ ያገኘው አንዳንድ የኦሮሚያ ዞን ወጣቶች የመሪያቸውን ቃል ሰምተው ነፍጠኛን ግደለው ዳውን ነፍጠኛ ቢሉና አልፎም ነፍጠኛ የሚሉትን ህብረተሰብ ቢገድሉና ከሀገሬ ውጣ ቢሉ ለምንድን ነው የሚገርመን? ችግሩ ያለው አሁን መንጋ የሚል ቅጽል ስም የተሰጣቸው ጋ አይደለም። ችግሩ ያለው አንድም የህዝብ ድጋፍ ለማግኘት ሲሉ ቁጭ ብሎ የሰቀሉት ቆሙ ማውረድ የሚያዳግት መሆኑን የማይገነዘቡ የስልጣን ጥመኞች የሆኑ ባለስልጣኖች በህዝብ ፊትና በሚዲያ እየቀረቡ የሚወረውራቸው መርዛማ ቃላቶች ሲሆኑ፣ ሌላው ደግሞ ችግሩ ያለው እኛው ጋው ነው። ይሄ ጉዳይ ነገ አደጋ ሊያመጣ እንደሚችል ቢነገረንምና ብናውቅም ይህን በተመለከተ እንዳውም አቶ እስክንድር ነጋ በአሜሪካና በአውሮፓ በአደረጉት የመጨረሻው ጉዟቸው የተቀነባበረ የዘር መጥፋት አደጋ ኢትዮጵያ ውስጥ ሊፈጸም ይችላል እያሉ ያስጠነቀቁትን ያጤኗል። በፍርሃትም ይሁን በተለያየ ምክንያት ተሸብበን አላግባብ ህገወጥ ድርጊቶች ሲካሄዱ ያያየን ልክ በመግቢያ ላይ እንደተከስኩት ጅቡ እግሩን ሲቆረጥመው ድምጹን አጥፍቶ በፍራት ተጋድሞ እንደቀረው ፈሪ ሰው ዝምታን የመረጠው ሰዎች ላይ ነው ችግሩ ያለው። መንግስትን በመስተዳደር ላይ ያሉት አቶ ሽመልስ አብዲሳ በአዲስ አበባ መስቀል አደባባይ ላይ በሺ የሚቆጠር ህዝብ ፊት ቆመው የጽንፈኞችን አባባል በመጠቀም የጠላታችንን አከርካሪውን ሰብረን ከ150 ዓመት በኋላ ኢሬቻን በዚህ ቦታ አክብረናል ሲሉ ማንንም ሊረዳው እንደሚችለው የትግራይን ወያኔ አይደለም እሳቸው ሊሉት የፈለጉት እና ህዝቡን ያስደስታው ብለው የገመቱትና ደጋፊ የሚሆናል ብለው ያሰቡት ነፍጠኛውን አከርካሪውን መተነዋል ቢሉ እንደሆነ ማንንም ይረዳዋል። ታዲያ ጥያቄው አገር በማስተዳደር ላይ ያለ መሪ ህዝብ ለህዝብ ሊያጋጭ የሚችሉ ኃያልና አደገኛ ቃላቶችን እየተጠቀመና ህዝብ ያነሳሳ አደጋ ሲደርስ የደረሰውን እልቂት ተገቢ ያልሆነ ድርጊት ሲል ለደረሰው እልቂት በቀጥታም ይሁን በተዘዋዋሪ ተባባሪ አይደለም ማለት ይቻላልን? እንደዚህ አይነቶቹን መሪዎች ይዞ ወደፊት እንደ ሀገርና እንደ ህዝብ መራመድና መሻገር ይቻላልን? አቶ ሽመልስ ከዚህ አባባላቸው ተጸጽተው ለደረሰው አደጋ ይቅርታ ይጠይቃሉ፣ የተጎዱትንም በተገቢው ይረዳሉ፣ ያጽናናሉ፣ አደጋውን በትክክለኛ ስሙ በመጥራት ሁለተኛ እንዳይደገም ይታገላሉ ብለን ስናስብ ጭራሽ ይግረማቸው ብለው ግድያውንና ጭፍጨፋውን ተገቢ ያልሆነ ድርጊት ማለት አልበቃ ብሏቸው ይህንን ተገቢ ያልሆነ ድርጊት በማንነት ምክንያት የተደረገ ነው የምትሉ ደግሞ ወዮላችሁ ይያሉ ነው። አቶ ሽመልስ አብዲሳ ሰሞኑን ደግሞ አዲስ ትርክት በኦሮሚያ ቀርበው አሰምተውናል። እሳቸው እንደሚሉት በተማሪነታቸው ወቅት ኦሮሚኛ በመናገራቸው ብቻ ይሳቀቁ እንደነበርና በቋንቋቸው እንዲያፍሩና እንዲሳቀቁ ይደረጉ እንደነበር ገልጸዋል። እንግዲህ እኚህ ሰው ይህን ሲሉ የኦሮሞ ህዝብ ሆይ ኢትዮጵያ ውስጥ ኦሮሚኛ በመናገራችን እየተጨቆንን ነበር ማለታቸው ነው። ታዲያ ወደ ህብረትና ወደ ሰላም እመራለሁ የሚል መሪ እንደዚህ አይነት ህዝብና ህዝብ የሚያቃቅርና ለበቀል እንዲነሳ የሚያደርጉ ትርክቶችን እየተረከ እንዴት አድርጎ ነው የሀገር መሪ ለመሆን የሚችለው? የአቶ ሽመልስ አብዲሳ አካሄድ አስፈሪ የሚሆነው የስከዛሬው ስራቸው ብቻ ሳይሆን አስፈሪው መጪው በተለይም አዲስ አበባን የሚጠብቃት የተዳፈነ እሳት መሆኑ ነው። በዚሁ የኦሮሚኛ ቃለ ምልልሳቸው ላይ አቶ ሽመልስ እንደገለጹት ከሆነ የኦሮሞ ገበሬዎች የሚነግዱበት 10 ትላልቅ የገበያ ማዕከላት አዲስ አበባ ውስጥ እየገነቡ መሆናቸውን ገልጸው በተጨማሪም 5700 በኦሮሚኛ የሚያስተምሩ ኦሮሞዎች ወደ አዲስ አበባ አስገብተናል። ቀጥሎም አዲስ አበባ ላይ ኦሮሞ በፊት የዝንጀሮ መሬት እንኳን ተከልክሎ እንደነበር ገልጸው ዛሬ እኛ ከመጣን በኋላ አዲስ አበባ ላይ ላሟንም ወተቷንም ጥጃዋንም በራሳችን ቁጥጥር ስር አድርገን ተቆጣጥረናል ይሉናል። በተጨማሪም ስለ አዲስ አበባ ሲያስረዱ አዲስ አበባ የኦሮሚያ ከተማና ግዛት መሆኗ ጥያቄ ውስጥ እንደማይገባ ገልጸው እንደውም አዲስ አበባን የሚያዋት እንደ አንድ የኦሮሚያ ግዛት ውስጥ እንዳለች ቦታ መሆኑን ሲያስረዱም ለምሳሌ ኦሮሚያ ውስጥ አዳማ እንዳለች ሁሉ አዲስ አበባንም እንደዛ እንደሚያወትና የኦሮሚያ ግዛት መሆኗን ነው በድጋሚ ያበሰሩልን። እንግዲህ ያባባላቸው ወደፊት ጊዜ ተጠብቆ ሁኔታዎች ሲመቻቹና የኃይል ሚዛኑ በሚፈቅድበት ጊዜ የአዲስ አበባ ካርድም ይመዘዝና አዲስ አበባ የኛ ነው የሚለው ሐሳብ ይጠናከርና ልክ አሁን ናዝሬት አሰላ ሻሸመኔና ሐረርጌ እንዲሁም ሌሎች የኦሮሚያ ቦታዎች ላይ እንደተደረገ ሁሉ አዲስ አበባም የኛ ስለሆነ ወጥልን የሚለው ጥያቄ ላለመነሳቱ ምንም ማረጋጋጫ የለንም። በተለይም እንደምናየው የአዲስ አበባን የህዝብ ስብጥር ወይም ዴሞግራፊ ለመቀየር እንሰራለን ያሉት የኦሮሞ ፖለቲከኞች አባባል እንዳለ ሆኖ በተጨማሪ ሰዎች 10 እና 12 አመት ቆጥበው የሰሯቸውን የኮንዶሚኒየም ቤቶች የኦሮሞ ቦታ ስለሆነ ለእናንተ አይሰጥም እየተባሉ የኮንዶሚኒየሞች ቤቶችን መረከብ አለመቻላቸው ሲታይና አልፎ ተርፎ እንደ ብርሃነ መስቀልና ሌሎች አክራሪ የኦሮሞ ጽንፈኛ ፖለቲከኞች እንደሚሉት ከእንግዲህ አዲስ አበባ ውስጥ የንግድ ስራም ሆነ የመኖሪያ ቤት ፈቃድም ሌላው ማንኛውም ፈቃድ በተመለከተ እንደሚገልጹት በመጀመሪያ ደረጃ ለኦሮሞዎች መሰጠት አለበት የሚለውን አባባል ስንመለከት እንደዚህ አይነቱ ዘረኛ አስተሳሰብ የህዝብን እኩልነትና አንድነት የሚጻረር አመለካከት ከላይ እንደገለጽኩት የተዳፈነ እሳት ሆኖ ሁኔታዎች ሲመቻቹና የኃይል ሚዛኑ በሚያጋድልበት ጊዜ በኦሮሚያ የደረሰው ሀገራችን ንን በልቀቁ ወደ አዲስ አበባ መምጣቱ የማይቀር ነው። የአዲስ አበባ ሁኔታ እጅግ አሳሳቢ የሚያደርገው ደግሞ ጠቅላይ ሚኒስትር አብይ አህመድ የሚመሩት የብልጽግና ፓርቲ የኦሮሚያ የብልጽግና ፓርቲ ቅርንጫፍ ጀምሮ ሌሎችም በተቃዋሚ የሚገኙ የኦሮሞ ፓርቲዎች በሙሉ የሚስማሙበት አንድ የጋራ አጀንዳ ቢኖር አዲስ አበባ የኦሮሚያ ግዛት ናት የሚለው መሆኑ ነው። በአዲስ አበባ ጥያቄ ላይ የኦሮሞ ግዛት ብቻ ሳትሆን የሁሉም ኢትዮጵያዊ ከተማ በመሆኗና የኔነች ከሚለው ህዝብ የሚያቃቅርና የሚያላይ ግብግብ ሊያወጣን የሚችለው አዲስ አበባ በራሷ ተወካዮች ራሷን የምታስተዳድር እንደሌሎች ክልሎች ሁሉ ክልልነቷ አሻሚ ባልሆነ መልኩ በህግ መጽደቅ አለበት በማለት ለዚህ ዓላማው የሚታገሉ ኃይሎች ላይ የሚደረገው ወከባና ማሳደድ እስራት ከመጠን አልፎ አሁንም ያሻግረናል ብለን ተስፋ የምን አድርግበትን የዶክተር አብይን መንግስት በኢትዮጵያኖች ብቻ ሳይሆን በአለም አቀፍ ደረጃ ትዝብት ላይ እየጣለው መሆኑን ስናይ ይህ የአዲስ አበባ ጉዳይ በኦሮሞ የፖለቲካ ድርጅቶች ዘንድ አንድ አይነት አቋም የተያዘበት መሆኑን ያሳስበናል። ከሁሉ በላይ ያሳስበን የሚገባው ግን ማሰርና መግደል ሽንፈት ነው የሚሉትና የሰላም አፍቃሪ የሆኑት ብሎም የሰላም የኖቤል ሽልማት ተሸላሚውና በኢትዮጵያ ህዝብ ዘንድ እጅግ ተወዳጅ የሆኑት ጠቅላይ ሚኒስትራችን ህዝብ ከኖረበት ቀየና ቦታ እንዲባረር ያደረጉና ያስገደሉ ወንጀል የሚሰሩ ሰዎችን እስከዛሬ ታግሰው በሌላ በኩል በሰላማዊ መንገድ ሰው መግደልና ማሳደድ ሳይሆን ሌላውን ቃል ሳይናገር የአዲስ አበባን ጥያቄ ብቻ ስላነሳ እስክንድር ነጋን በአደባባይ ጦርነት እንከፍታለን ሲሉ መስማት እጅግ በጣም ይዘገነናል ያስደነግጣል። ለነገሩ ግን በአዲስ አበባ ጥያቄ ጠቅላይ ሚኒስትራችን ምን አይነት አቋም እንዳላቸው ከአዲስ አበባ የኦሮሚያ ናት የሚለውን ስምምነት ከሌሎች የኦሮሞ ድርጅቶች ጋር ሆኖ ከመፈረምና ከመስማማትም አልፎ ሰሞኑን በኦሮሚያ ሚዲያ ላይ ቀርበው አቶ ሽመልስ አብዲሳ ስለ ኢሬቻ አዲስ አበባ ላይ መከበር ለኦሮሞ ህዝብ የትግሉ ድል ውጤት መሆኑን ሲያበስሩ እንዳሉት ከሆነ ራሳቸው ጠቅላይ ሚኒስትሩ ኢሬቻን አዲስ አበባ ላይ ካላከበርን 4 ኪሎ ቤተ መንግስት ለምንድን ነው የተቀመጥነው ብለው እንዳሏቸውና የኦሮሞ ትግል ድል ማሳያው ኢሬቻን አዲስ አበባ ላይ ማክበር መቻል መሆኑን ዶክተር አብይ እንደሚያምኑበት ገልጸውልኛል ብለዋል። በአዲስ አበባ ላይ እንኳን ኢሬቻ ሌላም ትናንሽ የሆኑና ኢትዮጵያዊ ታዋቂነት የሌላቸው በዓላት ቢከበሩ በደስታ እሰየው ነው ባልከፋ ነበር ሁሉም የኢትዮጵያ ባህልና ወግናቸውና። አደጋው ያለው ግን ተወዳጅነት ለማግኘት ሲባል ጥላቻንና ልዩነትን የሚፈጥርና የሚያሰፋ የሐሰት ትርክት እየተረኩ ህዝብ በፍቅርና በአንድነት በአገሩ ላይ እንዳይኖር ዛሬ እሳት እየለኮሱና እየጫሩ ለስልጣናቸው ብቻ የሚሯሯጡ መሪዎች መብዛት ነው። በነገራችን ላይ አቶ ሽመልስ አብዲሳ ይህን በሀገራችን የተፈጸመውን አሳፋሪና ሰይጣናዊ በማንነት ላይ ያተኮረ የወገን ጭፍጨፋ ከዘርና ከማንነት ጋር እንዳታገናኙ እያሉ ቢያስፈራሩንም በዚህም የተነሳ ማሰርና ማሳሰር ቢጀምሩም ለህሊናቸው የቆሙትና ለፍቅር ለአንድነት የሚታገሉት ከዘርና ከሃይማኖት በፊት ሰው መሆን ይቅደም የሚሉት ተወዳጁ ኢትዮጵያዊ ኦባንግ ሜቶ ሰሞኑን በኦሮሚያ ክልል የተፈጸመውን ግድያ ሲያስረዱ እንዲህ ይላሉ። የሚገርመው ይላሉ አቶ ኦባንግ የሚገርመው ከበርካታ ቤቶች መካከል ሁለት ወይም አንድ ቤት ተቃጥሎ ታያለ። 3 እና 5 ደቂቃ ከነዳ በኋላ በተመሳሳይ ተለይቶ የነደደ ቤት ይገጥማል። ጠጋ ብለህ ስታጣራ ቤቱ የተቃጠለባቸው ቤት በዘራቸው በእምነታቸው ወይም በማንነታቸው የተጠቁ መሆናቸውን ልብ በሚሰብር ሁኔታ ተሰማለህ። ይህንን ማስተባበል ከሰውነት ደረጃ መውረድና ለጉዳዩ ተባባሪ መሆንን ያሳያል። ተወደደም ተጠላም ይህን አስነዋሪ ተግባር ዓለም እንዲዋጋው እንሰራለን ወንጀሉንም በስሙ እንጠራዋለን ጄኖሳይድ ተፈጽሟል ነበር ያሉት አቶ ኦባንግ ሜቶ። በድጋሚ ጤና ይስጥልን ይያልን አድማጮቻችን እንግዲህ በዛሬው ፕሮግራማችን የተለያዩ አርስቶችን ለመዳሰስ እንሞክራለን። ከዜና በኋላ በቅድሚያ ከዜና በኋላ በዋናው የኢንተርቪው ውይይት ፕሮግራማችን ላይ ከኢትዮጵያ መቅደላዊት መሳይ የምትባል እህታችንን የምሁር ወጣት ምሁር ስለ አባይ ጉዳይ ጥናት ያደረገች ከሷ ጋራ ውይይት እናደርጋለን። እሱን ተከታተሉ። ከጥቂት ደቂቃዎች በኋላ ብፁዕ አባታችን አቡነ ኤልያስ የሚያስተላልፉት መልእክት አለ። እሱን እንደተሳካልን የሳቸውን መልእክት እናሰማለን። እንግዲህ ዜናም አለን፣ ሌሎች መልእክቶች ሁሉ አሉ፣ ደብዳቤዎች የደረሱን አሉ። የፕሮግራሙ የጊዜ ሁኔታ አስከፈቀደልን ድረስ እነዚህም በሙሉ ከአድማጭም የመጣልን ደብዳቤ እናሰማቸዋለን። ሌሎችም እንዲሁ መዝናኛና ቁም ነገር የሆኑ አርስቶችን ይዘን እንመጣለን። መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር ይሁንላችሁ። አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያ አቆጣጠር ከጧቱ 4 ሰዓት እስከ 6 ሰዓት የሚያስተላልፈውን ፕሮግራም እንደቀጠለ ነው። እስከ 6 ሰዓት ድረስ ከኛ ጋር እንደምትቆዩ ተስፋ እናደርጋለን። እንግዲህ በዛሬው በመግቢያው ላይ ባደረግነው ላይ አጥር ያለች ውይይት እዚሁ ስቱዲዮ ውስጥ ያሉት ጓዶች ጋር እናደርጋለን።
እስቲ ሰሞኑን የተከሰቱ ነገሮች ቴዲ አፍሮ አንድ ስለ አባይ ያወጣው ሙዚቃ አለና በጣም ሪኮርድ ሰብሯል በዩቲዩብ።
እሱን ነገር በእንግሊዝኛም ተተርጉሞ ያየው መሰለኝ። አሁን ወደ አረብኛን ተረጉመውና በየ
ለነሱ ማሰማት
ነው አሰማልን የሚል እንግዲህ ማነው ፌስቡክን እና እንትንን ብዙ ጊዜ ማመን አስቸጋሪ ነው ግን እንደዚህ የሚል አይቻለሁ። የእንግሊዝኛውን ትርጉም አይቻለሁ።
በተለያዩ አለ ብዙ ዘፈኖች በተለያዩ ዓለም ቋንቋዎች ተርጉመዋል ብዙ ዘፈኖች። ስለዚህ እኛ አባይ ትልቅ ሀገራችን ታሪካዊ
የአባይ ነገር ከመያበሽቀኝ አንዱ ምንድነው አባይ ብለህ ዩቲዩብ ማን ነው ጉግል ላይ ስትገባ ማንኛውም ነገር ስታይ ኢንሳይክሎፒዲያ ሁሉ ነገር ስታይ ምንድነው አባይ አይሉትም ናይል ነው የሚሉት። ናይል ደግሞ ከምን ጋር ነው የሚያገናኙት? ከግብጽ ጋር ነው።
አሁን ቆንድ ገብርኤል ተቋቁሟል እንትን እኛ አባይን ብለን እንደምንጠራ ከፈለጉ በኋላ ከሱዳን ድንበር ከወጣ በኋላ ግን ናይል ይበሉት። እኛ ግን በአባይ ነው ያን ነገር
ስም አይቀየርም። ወደ ሌላ ቋንቋ ሲቀየርም ስም አይቀየርም። አባይ አባይ ነው መሆን በእንግሊዝኛም ሆነ የፈለገው ቋንቋ አባይ አባይ ነው መሆን ያለበት። ግን አይ ቲንክ የራሳችንም ድካም ሊሆን ይችላል ያለን የነበረብንም ተጽኖ ሊሆን ይችላል ሂስቶሪካሊ ግብጾች ያደረጉት ምንት ሊሆን ይችላል። አባይን ሁሉም የሚያውቀው በናይል ነው። ያባይ ደግሞ ከ85 በመቶ በላይ ውሃው ከኢትዮጵያ ነው የሚመጣው። እንደዛም ሆኖ ግን እኛ አባይ የምንለው በእኛ አጠራር ስሙ ደንበኛ ስሙ አባይ የሆነው ውሃ ዘሆል ወልድ የሚያውቀው በናይል ነው።
እዚህ ላይ ግን አንድ ነገር ማለት ፈልጋለሁ። እንደውም ብዙ ጥናቶች ምናምን ያሳያሉ ምንጩ ያው ከሃይቅ ከጣና ሃይቅ እና ጎጃም ምንጩ እንደዛ እንደሆነ እንትን ይላል። አሁን ግድባችን እዚህ ደረጃ መድረሱ ትልቅ ስኬት ሲሆን ነገር ግን የእንቦጭ ሁኔታ በጣና ሃይቅ ላይ ያለው ልክ እንደ አረንጓዴው አሻራ እንደ አባይም ግድባችን እዚህ ደረጃ ላይ ሙሌቱ እንደደረሰ ሁሉ የጣና እንቦጭን በተመለከተ የዛን ያህል ተሰራ ብያል ገምትም። ምክንያቱም አባይ እንግዲህ ዋናው ሶርሱ ምንጩ ከዛ ስከሆነ ድረስ የዛም የዚህኑ ያህል
የተመለከተ አሳሳቢ
ነው ብዬ ገምታለሁ። ምክንያቱም ብዙ ተመዋጮ ተደርጓል ከካናዳም ብዙ ሰባዊ ድርጅቶች ተተላየ ያንን እንቦጭን ለማጣት ግን የዛን ያህል ውጤታማ ይሆን አይመስለኝም። እና ፌደራል መንግስትም ክልሎችም መላ ኢትዮጵያውያን በዚህ ዙሪያ ላይ ያባይን ስኬት የበለጠ የማጠናከር ሁኔታ አለ።
ለነገሩ እንደምትለው ባለፈው ጊዜ ይሄ እንቦጭ ጉዳይ የተሰማ ሰሞን በብዛት ዜናው ዲስከሽኑ ምኑ እንቦጭን ከጣና ሐይቅ እንዴት እናስወጣ ሚል ነበር። ብዙ ሚዲያዎችም ብዙ እንትን ይሉት ነበር። እያንዳንዱም ምሁርም ኢትዮጵያዊ በሙሉ ስለሱ ይዋይ ነበር እንዴት እንርዳ እንዴት እናርግ ነበር የሚለው። አሁን ግን በከቅርብ ዘወዲ ግን ስለሱ ምንም ነገር አይሰማም። እኔ እንደውም ምን መስሎኝ ነበር ይሄን ነገር አጠፉት እንዴ የሚል
አልጠፋ አይ አልጠፋ ስለ እንትኑ
እኮ ጋኩራት አልተሰጠው ዳይቨርት ሆኗል
ለሽየ ነበር
ትኩን አልተሰጠው። በዚህ በዚህ ወርስ በተከሰተው በአጫሉ ሞት ምክንያት ብዙ ነገር ተስላለ ያ ነገር ተደበዘዘ እንጂ እንትና
አይ ግን እንደ
ብዙ እንትን ተሰብስቧል የሚያጭዱ መሳሪያዎች
አጫሉ ከመሞቱ በፊት እንኳን ብዙ ነገር አይወራም ነበር። መጀመሪያ አካባቢ ይወራ ነበር ከዛ በኋላ ሃይ 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 ተባለና ጸጥ ተባለ።
ምን እንደሆነ ማረ ከተለያዩ ሀገሮች ከተለያዩ ወታደሮች ምናምን እንትን ይያረጉ እየተም ያለንም አይ አረብ ይበዛ ሰሞን ካለፈው
ወራ ካሉ ሞት በፊት
ከዛ በፊት
ምሰማ የነበረው ስለ አባይ ነው። አባይ
እንደውም የተለያዩ ድርጅቶች ሁሉ እንትን ይያረጉ በተለያየ ግብረ
በማሽን ሁሉ ተሰጣ ግን የዛን ያህል ግን ውጤቱ ካሁን ካለው ከአባይ ሳክሰስ ጋር ካለው ስኬት ጋር ሲታይ ምንጩ ጣና ሐይቅ እንደመሆኑ እና የተያዘም ስላለው ቀጥታ ተያያዥነት ስላለው የዛን ያህል ትኩረት ተሰጥቶ ራሱ አማራ ክልልም ቢሆን መሳሪያዎች የቆሙት መሳሪያዎች ስራ ላይ አሉ።
ለምን መታቀው ነገር አለ
ያው እንግዲህ ይሄንን የክልሉ እንትኖች ብዙ እንዳሉ አሉ መረጃዎች አሉ
መሳሪያዎች አሉ ብዙ በቀድሞ የነበሩ ግን ብዙዎቹ ይሄ እድሳት ያስፈልጋቸዋል ምናምን አንዳንዱም ደሞ ኦፕሬት የሚያደርግ
ሜንተናንስ ችግር አለ ማለት
እንደዛ እንትን ችግር አለና ያን ሁሉ እንትን ለማለት ነው። ብዙ እንትኖቹ መዋጮ ምናምን ሰው እንትን ይያ
ከፍተኛ መዋጮ ተዋጥቷል
እንትን ይያለ
ማሽኖችም ገብተዋል ግን ወደ ስራ ላይ ውለው የተፈለገው ውጤት አላመጡም። ስለዚህ አባይ ያሁኑ የዚህ ደረጃ መدرس ነው ሙሌት ሁኔታ በተሳካ ሁኔታ እንደተጠናቀቀ ሁሉ አሁን መላ ኢትዮጵያውያን
በዛ ላይ ደግሞ
ያሁኑን በቀጣይ
ነው ደግሞ የክረምት ወቅትም ስለሆነ ደግሞ አስቸጋሪ ነው የጎርፍ ምናምን ስለሚመጣ
anyway ይሄን ደግሞ ገባኝ ከሆነ በመጀመሪያ አካባቢ የነበረው ሆይ ሆይ አስቀዝዋል በእኔ እምነት ይሄ አሁን ያነካው የምቦቹ ጉዳይ ለምንድን ነው የሚለውን እስቲ እንግዲህ ባለ ምንድን ነው የውዳውን እንትኖች ወደፊት እንደውለን ለመጠየቅ እንሞክራለን ለምንድን ነው እንደዚህ ሆነው ጥሩ ሁኔታ ላይ ነው ያለው ወይ አባይ ግድቡ መሰራቱ በጣም አመርቂና አስደሳች ሆኖ ሆኖም ግን ምንጩ ከደረቀ በእንቦጭ ምክንያት ምንጩ ከደረቀ የግንቡ የግድቡ መኖር ሚኒንግ ለስ ይሆንብናል እንደ ይሄንን በዚህ በኩል ለማድረግ እንሞክራለን ከተገኙ መረጃዎችን የሚሰጡን ባለስልጣኖች ለማግኘት እንሞክራለን ከአማራ እንደም ባለው ክልል ነው የሚባለው
ክልል መስተዳድር
አሳዝን አባባል ክልል
ለሁሉ ነዛ ሆኗል
ለላው ደሞ ከሁለት ቀን በፊት ደግሞ ጠቅላይ ሚኒስትር አብይ አህመድ በመደመር መጽሐፍ የተገኘውን ወደ 110 ሚሊዮን ብር ለትምህርት ቤት ማሰሪያ የሚሆኑ ደግሞ ገንዘብ አበርክተዋል።
አዎ ባለቤታቸው ቀዳማዊት እመቤት ዝናሽ ያያቸው በዛ በኩል እንዲሆን አድርገዋል። ነገር ግን እዚህ ላይ ምን አንድ ነገር የታየኝ ነገር አለ። ትልቅ ነገር ነው። የትምርት ሀገራችን ግን ከዛ ቀድሚያ ግን ገጀራ ይዞ ሰው እየገደለ ያለው ህዝብ ወደ ትምርት ቤት ብዙ ትምርት ቤቶች ተቃጥሏል በዚህ ሁለት አመት ትምርት ቤት መስራቱ ሳይሆን አሁን ሻሸመኔ ላይ ሉሲ ትምርት ቤት ተቃጥሏል ትልቅ ትምርት ቤት ተቃጥሏል አሁን የትልቁ ነገር አራጅና ታራጅ ባለበት ትምርት ቤት ከፍት ምንድነው ጥቁም መጀመሪያ ወደ ትምርት ቤት ሊሄድ የሚያስብ ረተሰብ መፈጠር አለበት ገጀራውን ዱላውን ትቶ ብዕር ይዞ ለመማር የተዘጋጀ ትውልድ መፈጠር አለበት። ትልቅ ያው ለ10 ሚሊዮን ብር የፈለገ 13 ትምህርት ቤት በጅምር ላይ ያሉ ሊከፈቱ እየተዘጋጁ አሉ አለ። ከ20 ተቃጥለው 13 ብትሰራ 10 ተቃጥለው አሁን ይሄን ነገር መስመር ካልያዘ ተሰጠመ ባሉ ምንድነው? መጀመሪያ የሚማር ትውልድ መፍጠር ገጀራት ተስ ብዕር የሚይዝ ሀገሩን ወደ ልማት ሊያመጣ የሚችል መፈጠር አለበት እንጂ ይሄ ፕሮፓጋንዳው ምንም አያደርስም ለልብየ
አይ ፕሮፓጋንዳ አይደለም ይሄ እንትን ነው ትውርቴት ለማሰራ ማለት አሁን እንደዚህ አይነት ነገሮችን አሁን የተሻለ ትውልድ ለመፍጠር ያንን ለማስተማር ኦሬዲ ሙሁራኖች ምናምን ይሄ ተፈበረከውን ታሪክ ሁሉ እንትን ለማለት አሁን ሰው ይሄን የተበከለውን ትውልድ ያን የማስተማር እንትን ያስፈልጋል ያን ያን ካከታታል ትምርት ቤት ያስፈልጋል
ማማለው ባሰው ጥሩ ነው ግን ምን ማለት ነው እኔ አንተም ትገነባውን የሚያቃጥል ሰው የሚያፈርስ ካለ መጀመሪያ ያን አምሮን ሰው መለወጥ
አይጠፋም አንተ ወር ነገር ስታረግ አፍራሽ አይጠፋም ያን አፍራሹን ደግሞ የሚያረግ ደግሞ ራሱ መንግስት ይሄ ሌላ እንትን መንግስት እንግዲህ
የሚያፈርሰው ማስተማር ነው የሚሻለውና መለወጥ ነው የሚሻለው ወይስ አፍራሽ አለና የሰራው ያፍርሰው ነው የሚቀጥለው ይሄን ማለት ነው
አይ ቲንክ ነገሩ እርዳታው እጅግ በጣም የሚያስመሰግን ነው በጣም ቆንጆ ነው ምንም ጥያቄ የለውም
ይሄን
ጥያቄ የለውም በግላቸው የጻፉትን መጽሐፍ አክቹአሊ በግላቸው ማለት አይቻልም ጠቅላይ ሚኒስቴር ናቸው
እንደገና መግቢያቸው ላይም ጽፈውታል
መታሰብ አለበት ግን ያማለ በጣም ጥሩ እርዳታ ነው በጣም ጥሩ መንገድ ከፋሽ ነው ለሌላውም ህዝቡም ሌሎች ባለሀብቶችም እንዲህ አይነት ላይ ገንዘባቸውን እንዲያውሉ ማድረግ መንገድ ቀዳጅ ነው እና በጣም የሚደነቅ ነው የሚመሰገን ነው ያለው ችግር ግን ምንድነው እኔ የሚታየኝ ችግር እኔ ለምሳሌ አሁን መንጋ የሚሉት አሁን አዲስ ቅጽርም ተሰጥቷል አይደል እነዚህ ወጣቶች እየዞሩ የሚያቃጥሉ የሚገሉ ምን እንደሚሰሩ ማያውቁም በእኔ እምነት ለምሳሌ በቀላሉ ይወሰን እንደሆነ አንድ ፋብሪካ ያቃጥሉ እዛ ፋብሪካ ውስጥ የሚሰሩት የነሱ እህቶች ወንድሞች አባቶች አጎቶች እናቶች ናቸው እነዛ ሰዎች ስራ ፈት ነው የሚሆኑት ይሄን ሁሉ ማያስቡም እነዚህ መንጋ የሚባሉት ቅጽል ስም ይወጣላቸው እነዚህ ልጆች ግን እነዚህ ወጣቶች እነዚህ መንጋ የሚባሉት ቅጽል ይወጣላቸው ስም ምን አይተው ነው ማንን ሰምተው ነው እነማናቸው እንደዚህ እንዲያደርጉ የሚያደርጓቸው ያንን ነው መስበር ያለብን እላይ ተቀምጠው ስልጣን ላይ ተቀምጠው በውስጥ ለውስጥ እንዲህ አይነቱ ስራ እንዲሰራ በአደባባይ ህዝብ የሚያጣላ ነገር እየተናገሩ አቶ ሽመልስ አብዲሳ አከካሪው መጣ ነው ነፍጠኛው እንዲያረግ ነው ይያሉ ሲሉ መሪዎች ናቸው እነሱን ይሰማል ያ መንጋ የሚባለው ማሰምና ምንት ማለት የማይችልው ያን ይሰማና ምንድነው የሚታየው በቃ ያንን ነፍጠኛ የተባለውን አጥፋ ነው የሚለው ይሄንን ነው መንግስት እዛ ላይ ነው ማተኮር ያለበት እንጂ መርሶ እንዳለው አጥፊ አይጠፋም አዎ አጥፊ መኖሩ አይቀርም ግን ለዛ ለጥፋት መንስኤው ነው ማጥፋት መንስኤው ደግሞ እነዚህ ተመረናል የሚሉና ስልጣን ላይ ተቀመጡ በድሃው በተራው በእንደኔ አይነቱ እንት ላይ ተንጠላጥለው ስልጣን የሚይዙና የያዙ የነሱ ችግር ነው እዚህ የሚያደርሰን ተማርን የሚሉት ናቸው ምሳሌ ለጥቀስላችሁ አውሮፓና አሜሪካ ውስጥ ቁጭ ብለው ወልደው ከብረው በማያውቁት ሀገር በቋንቋ በሃይማኖት በመልክ በምን በባህል የማይገናኙበት ሀገር በሰላም የዴሞክራሲን ህይወት ያጣጣሙ እየኖሩ ከራሳቸው አልፎ ለልጆቻቸው መብት የተገኘበት ሀገር እየኖሩ ኢትዮጵያ ውስጥ 100 አመት 100 አመት ተጋብቶ ተዋልዶ አብሮ የሚኖረውን ህዝብ አስወጣው ይያሉ የሚጮሁት በብዛት ያሉት ውጭ ነው እነዚህን ነው መቋቋም ያለብን አገር ቤት ደግሞ ስልጣን ላይ ቁጭ ብለው እንዲሁ አይነት ስራ የሚሰሩትን እሱን ካላቆምን እንዳልከው 10 ጊዜ ትምህርት ቤት ብንሰራ ይመፈረሱ አይቀርም ምክንያቱም እነዚህ ሰዎች ያንን መንጋ ብለን ስም መንጋ ተብሎ ስም ይወጣላቸው ያሳዝናል ሰው ልጅ መንጋ ሲባል ራሱ የሚመሩት እነሱ ናቸው እነሱን ነው ማስቆም ያለብን እነሱን ለማስቆም ደግሞ መንግስት ቆርጦ መነሳት መቻል አለበት ማሳየት አለበት አለበለዚያ እየተሻሹ እዛው እየተሻሹ ወንድሜ ወንድሜ እየተባባሉ ህዝብ ሲጋደል አስታራቂ ሆኖ ወይ ደሞ ገላጋይ ሆኖ መቅረብ ለኔ ይሄ ምንድነው እሱ ፈረንጆቹ የሚሉታሉ ደብል ስታንዳርድ ነው እንደዚህ አይነቱ መቆም አለበት ስለዚህ በጣም ቆንጆ ነው ያደረጉት ሊደነቅ ይገባል ሊመሰገን ይገባል በዛው መጠን ግን በዛው አካባቢ ስልጣን አካባቢ ያሉትን እነዚህ የችግሩ መንስኤዎች አንድ ባንድ ማጣራት ማጥፋት ያስፈልጋል
እዚህ ላይ ያለ እንዳልከው አሁን ለምሳሌ ህዝብ በተሰበሰበበት ላይ የጥላቻ ንግግር ማድረጉ ወጣቶችን እነዚህ መንጋቢ ለተለያየ ነገር ያነሳሳል መመልከት እንችላለን አሁን በአንድነት ላይ የቴዲን አፍሮን አሁን እንዳነሳ ነው መርሶ እንደዚህ ቴዲ አፍሮ ፍቅር ያሸንፋል ብሎ ነው አደባባይ ላይ ሲል ነው ያ ወደ ፍቅር ህዝብ ወደ አንድነት የሚያመጣ ጨዋታ ነው በዛ አደባባይ ላይ ተደረገ የሰበርነውን ሰብረነዋል ያ ገደልን ገለነዋል ህዝብ ለጥላቻ ማነሳሳት ነው እንደዚህ አይነት አስተዳደሮች አመራሮች ተጣርተው መንግስት እንዲወገዱ ማድረግ አለበት ማለት ኢትዮጵያ ብዙ መሪዎች አሏት ለዚህ ጉቻ የሚቆረቆሩ ስለዚህ የጥላቻ ነገሮች አሁንም ድረስ የተደረገ
ጥላቻ ህዝብን የሚያነሳሱ ነገሮች ሃይማኖት በዘር በመናኑ የሚነሳ ነገር
ማለት ወደ ፍቅር የሚያመጡ
ነገር የጽንፈኝነት ንግግር አደባባይ ላይ መቆም አለበት
በጣም አድማጮቻችን ይህ የምታዳምጡ ስቶኮልም የሚገኝ የኢትዮጵያ ድምጽ ሬዲዮ ነው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚደርስንን መልእክት እየጠበቅን ነው መልእክቱ እንደደረሰን በቀጥታ አቡነ ኤልያስን ባየር ላይ እናስገባለን እስከዛው ፕሮግራማችንን በዚች ሙዚቃ እንቀጥላለን
ከሙዚቃ ልክ እንትና ከዚህ በፊት አዋ እንትን ህሊና ደሳለኝ አመስመር ላይ ናቸው
ኦኬ መስመር ላይ ከሆኑ እንግዲህ አድማጮቻችን አቡነ ኤልያስ መስመር ላይ ያሉ ይመስለኛል እሳቸውን እስቲ የሚሉትን እንሰማለን
ለተነብሩ ተነሱ በቅዳሴ ጊዜ የተቀመጣችሁ ተነሱ አሁን በቅዳሴ ጊዜ ከሙን ከአረጋዊ በቀር የሚቀመጥ ኖሮ አይደለም ከአራተ ዝንጋይ ከመርሳት ሲላ ከማለት በተፈክሮ ከአራተ ሀኬት ከስንፈት በአንክሮ ተነሱ ሲል ነው ይህ ከንፈሳ በዘራት እግዚአብሔር ይበልካል ከሪያ እግዚአብሔርን ንጉዝ አድርገን እንነሳ ይላል ፈሪያ እግዚአብሔር በስር መንፈሳዊት ይላታልና ሐተታ ያቆም ያዝስ አይሰምትምና ቄሱ ንፋስ ሳይበል ይላል ከባራዊ ያውሉ ሰዓለ መልእክተው ዳሴ ምስጋናን የተመላች ምልታችን ፈጽመን እናገናት እናመሰግናት ዘንድ እንዘንብል ኦን ለይተጋ ጋ ሰማያዊ
and then they're going to have a new one here to get another one. So you get ቋንቋ ማጣ የምትጮህበትን መጥታ ወጀምድ በምድር ላይ የምትጮህበት አላገኘችም። ወደ ሰማያዊ አምላክ ወደ ሰማያዊ ዳኛ ግን ትጮሃለች። ቅድም በወንጌሉ ንግሥተ አዜብ በፍርድ ቀን ይህን ትውልድ ትፈረዳለች የሚል ሰምታችኋል ሲል ነበር ቅድም ቄሱ ሲያነበው። ንግሥተ አዜብ በፍርድ ቀን ይህንን ትውልድ ትፈረዳለች። የኢትዮጵያ ሕዝብ እነዚህን አረመኔዎች የሚፈረድበት ቀን ይመጣል። አሁንም እኮ ይገርማል። የጀግናውን የወንዱን ባለቤት የዘጠኝ ወር እርጉዝ ከፊቱ ላይ ያረደው የጀግናውን ነው፣ ባዶውን ነው። ምንም የለውም፣ መሳሪያ የለውም፣ ምን የለውም። አምሮ አገሬ ሰላም ናት፣ አገሬ ዳኛ አላት፣ አገሬ ፖሊስ አላት፣ አገሬ ጠባቂ አላት፣ አገሬ ሰላም ናት ብሎ ተቀምሮ በድንገት ነው በሩን አንኳኩቶ የገቡት እንጂ ያ ጀግና እንደዚያ አራዊት እንደዚያ ውሪ ኩታራ ኩታራ የሚባል ቋንቋ ይሄ አማርኛ መቼም እያደጉበት አካባቢ ነው። ያውሪ አኩታራ ሊጫወትበት አይችልም ነበር። የልጆቹን እናት ይቀፋል፣ ያማል። ያ እንደሱ ከሱ የበለጠ ጀግና ነበረ፣ ወበስ ነበረ። የልጆች አባት ነው፣ የልጆቹን እናት እና እነዚህ ይህንን ፍርድ የሚሰጥበት ጊዜ ይመጣል። ቅድም ወንጌሉ እንዳለው ንግሥተ አዜብ በፍርድ ቀን በዚህ ትውልድ ይህን ትውልድ ትፋረዳለች። ይህ ትልቅ ንግሥተ አዜብ ይህን በፍርድ ቀን ፍርድ ይመጣል፣ ውሳኔ ይመጣል፣ ዳኛ ይገኛል። አሁንም አቤት ሁልጊዜ የኢትዮጵያ ቤተክርስቲያን አሁን ትናንት ሁሉ እየደጋገሙ የኢትዮጵያ ቤተክርስቲያን ዝም ትላለች። ስም ምን ደኛ ስላልሆኝ ሰላም ፈልጋ ሀገሯ ሰላም እንዲሆን ለማስታመም ብላ እያስታመመች ግን ወገኖቹ አለቡ ወርማል። ይሄ ማስታመም ከባድ ነው፣ የትዕግስት መራራ ነው። ሰሎሞን ብሏል፣ ነቢዩ ሰሎሞን ትዕግስት መራራ ነው ይላል። በእውነት ትዕግስት መራራ ነው የተባለው በዚህ በእኛ ምድራችን በኢትዮጵያ ምድር ባለፈው ወር ታይቷል። መራራ መሆኑ እነዚያ ጀግኖች እነዚያ ጎበዞች እንዴት ብለው እንደታገሱና ያን መራራ እንዴት ብለው እንደተሸከሙት መራራ ይጠጥ መራራ ለመድኃኒትነት ብዙ ጊዜ እየመረረን እንጠጣለን፣ እንውጣለን ለመዳን ብለን። እነዚህ ሰዎች ሀገራቸውን ታሪካቸውን ለመጠብ ለማዳን እስቲ አረ እንደው እየጨነቃቸው ነው፣ እያሰቡ ነው፣ እየገረማቸው ነው። ስለዚህ አሁን የዚያች የዘጠኝ ወር እርጉዝ ልጆች የስነ አእምሯቸው ቶሎ ብሎ ወደ አንድ ማጽናኛ የሳይኮሎጂ የማረጋጊያ እንኳን ህፃናቱ ቀርቶ እሱ ነው ጭምር ማረጋጊያ ቦታ ብዙ ጥረት ካልተደረገ ከባድ ነው፣ ችግር ነው። አሁን ይህንን በጋራ እንዴት እናደርግ? አሁን የእናንተን ገንዘብ እናንተ የሰጣችሁትን ገንዘብ የሚሰጡ የወከልናቸው ሰዎች እየሄዱ ሲያነጋግሯቸው ልከውልን አየለ እስካንዲኔቪያ በሶዶን በስካንዲኔቪያ ያሉት ምዕመናን የሰጡት ነው እናንተን ለማዝናናት እያሉ ነው የሰጧቸው። ለእኛ ለህሊናችን ትንሽ ከሀዘናችን ትንሽ ይቀንስልናል፣ አረፍ ብሎልናል፣ ይደግማቸው አረፍ ብሎ እና ይገርማል። በዚህ ጊዜ እነዚህ መከላከል እነዚህ መርደት በዚህ ጊዜ ነው ኢትዮጵያዊነት። ኢትዮጵያዊነት የሚላለን ሁሉ አሁን ያዚህ ያላችሁ የዚህ ትውልድ የዚህ ፓስፖርት ያላችሁ የሶዴን ፓስፖርት ያላችሁ ከዚህ ካልተወለዳችሁ በስተቀር ትውልድ ኢትዮጵያ ነው የሚላል። ያ ይቀርሳል። ትውልድ ኢትዮጵያ በኢትዮጵያ ያሉት ወገኖቻችን አይኖራቸው ሁሉ ቤታቸው ብቻ አይደለም የተቃጠለው፣ ህይወታቸው ብቻ አይደለም አሁን የተረፉትም አይኖራቸው ጤናማ እንደሆን የስነ ልቦና ሊቃውንት ጌታርገን ይህን ሁሉ ገንዘብ ያስፈልጋል። እባክህን እንላችሁ ተንከባከቡ፣ ይህንን አድርጋችሁ ይህን ተጉዛችሁ ሲል ግን መጓጓዣም ያስፈልጋል። አሁን የእኛ እርዳታ እናንተ የሰጣችሁትን ገንዘብ እርዳታ የሚሰጡት ለመሄድ አባታችን ይህን ያህል ልናወጣ ነው ምና እንዲህ አይሆንም ታዲያ በምን እንሂድ ሲሆን መንግስት ጠይቁ ወሰዱ እባክህ መንግስቱ ናችሁ መኪና መንግስት ጠይቁ አይሰ እና የውጭ የእርዳታ የሚሰጡ ሁሉ የራሳቸው ይችላል ወደ ራሳቸው ወጫቸው እየቻሉ ነው የሚሰጡ። እዚህ ያለ ቋንቋ እንኳ እሰው እንደሚሉት አይሆንም። የለም ንገራቸው ንገር እንደዚህ ብለዋል ባባ ብንዲ ብለዋል በልን ዝም እና ለዚህ ሁሉ ገንዘብ ያስፈልጋል። ይህን ሁሉ ለማደራጀት እንዲሁም እነዚህን የተረፉትን ሜዳ ላይ ነው ያሉት። ተማምረን ትንሽ እንኳን ቤት እያንዳንዳቸው እንዲኖራቸው ያስፈልጋል። ይቻላል እንችላለን። አሁን እያንዳንዱ አንዳንድ ሺ እንዲያወጣ ለዚህ ብለን በቀደም በዚህ በዩቱብ በእንትናን ነው ዙም ስብሰባ በስካይ ስብሰባ አድርገናል። ብዙ እኔ እየተመሳጨሁኝ ነው የተጋገርኩት እንጂ በቁርነት ወይ ምናምን ጨካኞች ልንግን ወደብ ለመናገር ኢትዮጵያውያን በተለየ በዚህ በውጭ ሀገር የምንኖሩ የተሻለ ኑሮ ነው የምንኖሩ። በተለየ በእድሜ ከፍ ያላችሁ ጨካኞች ናችሁ። እንደዚህ ህፃናት ውስጥ ምን የሚያውቁ ስራ ያላችሁ የምትሰሩ አንድ ሺ በነፍስ ወከፍ አንድ ሺ አውጡ ስል ይህን ትክሬ ጨምር ባሉ እኔ ከሰጌ መንግስት ቤት ክራይ ከሚሰጠኝ ጀምሮ ሰጥቼ ነው በሩ ሲጀምር ያሉ ያግባቢ ሳወር እና ስለዚህ አንድ ላይ ተባብረን ያን በስነ ልቦና ያሉት ስነ ልቦናቸው ምንም አይኖሯቸው ብዙ ጊዜ እንዴ እናንተ ሲያስቡ እናንተ እንኳን አዚ ያያችሁት ያንን መከራ ያያችሁት ስዕል ያያችሁት ያልናችኋል እንኳን የተወለደ ያ እናት አባት አምስት ያክል እንደ እናንተ የሰጣችሁትን ገንዘብ ለመስጠት የፈለጉት ሲልኩልን ከአንድት አምስት ቤተሰቦች በዚህ ጊዜ እንደ መንግስት የለም። ያስገርማል እኮ እናንተ ያስገርማል። መንግስት የለም በጠራራ ፀሐይ ደግሞ የሚናገሩት ጠዋት ከሶስት ሰዓት ጀምሮ እስከ አስር ሰዓት ፖሊሱ ሰራኛ ታዘዝነን እያሉተው
አድማጮቻችን እስካሁን ያዳመጣችሁት አቡነ ኤልያስ በቀጥታ ለምእመናኑ የኢትዮጵያን ጉዳይ በተመለከተ ያለውን ችግር ካስረዱ በኋላ ኢትዮጵያኖች በተለይ በውጭ ያለነው ባለን አቅም መሰረት የተቻለውን እንድናደርግ የሰጡትን መልእክት ነው። ወደ ፕሮግራማችን መጨረሻ ላይ የአካውንቱንና የሚያስፈልጉትን ነገሮች ይዘን እንመጣለን። እንግዲህ አሁን ወደ ዜናው ፕሮግራማችን እንሸጋግራለን።
እንደምን አረፈዳችሁ አድማጮች። ከረፈዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አባይ ዜናዎች ቀጥለው ይሰማሉ። በኢትዮጵያ የተፈጸመው ግድያ በዓለም አቀፍ የዘር ማጥፋት ማሳያዎች ሙሉ በሙሉ በሚያሟላ መልኩ የተፈጸመ መሆኑን ማስረጃዎች ስለሚያረጋግጡ ኢትዮጵያ በተባበሩት መንግስታት የጄኖሳይድ ፍኖተ ካርታ እንድትያዝ ለማድረግ እየሰሩ መሆናቸውን የሰብአዊ መብት ተሟጋች ኦባንግ ሜቶ አስታውቀዋል። ይህ የሚደረገው ይህን አደጋ ዓለም አቀፍ እውቅና በማሰጠት ድራማውን የሚመሩት ወገኖች በዓለም አቀፍ ደረጃ እንዲጠየቁ ለማስቻል ነው ብለዋል። በተመሳሳይም ነገ ዓለም ይህንን ጉድ አልሰማሁም እንዳይለው ብለዋል አቶ ኦባንግሜቶ። የጋራ ንቅናቄ ለአዲስቷ ኢትዮጵያ ዋና ዳይሬክተር ኦባንግሜቶ እንደሚሉት በሻሸመኔና ዘዋይ ቡድን በመያዝ በአካል ተገኝተው መረጃ አሰባስበዋል። በዚህ መሰረት እንዳረጋገጡት ጄኖሳይድ ተፈጽሟል፣ ማንንም ለሸፈነውና ለደረሰበት አይችልምም ብለዋል። ይህ ለዓለም እንዲደርስ ይደረጋል፣ በዚህ ዙሪያ መለሳለስ የለም ብለዋል። ሰዎች በዘራቸው በእምነታቸው ሰውነታቸው ከሚኖሩበት ስፍራ ድረስ በመሄድ ራሳቸው መከላከል በማይችሉበት ሁኔታ በተደረጁ ኃይሎች ተገለዋል፣ ንብረታቸው ተቃጥሏል፣ ተዘርፈዋል። አቶ ባንክ ተጠቂዎችን በማነጋገርና የተለያዩ መረጃዎችን በማሰባሰብ እንዳረጋገጡት የጸጥታ ኃይሎች ተባባሪ ሆነዋል፣ እርዳታ ከመስጠት ይልቅ አሻፈረኝም ብለዋል። የህዝብ ሰላም እንዲያስጠብቅ የተደራጀ ታጣቂ ኃይል ሰዎች ተመርጠው ሲገደሉ ዝም ካለ ጄኖሳይድ መካሄዱን የሚያረጋግጠው አንዱ ማሳያ ነው ያሉት አቶ ባንግሜቶ ጥቃቱ ተጠንቶ የስም ዝርዝር ተዘጋጅቶ በቅድ የተሰራ መሆኑን በግልጽ እንዳረጋገጡ አመልክተዋል። ይህም ጄኖሳይድ ነው ብለዋል። ጄኖሳይድ በይፋ ከመጀመሩ በፊት 563 ሰዎች በስም ተመዝግበው ተይዘዋል። እነዚህ በዘራቸው በእምነታቸውና በማንነታቸው ተለይተው ለጥቃት የተዘጋጁ ሰዎች የሚደርስባቸው ጥፋትም አስቀድሞ የተወሰነ ነው። እንደ ባንክ መረጃ ከሆነ 3 አይነት እርምጃዎች የሚወሰዳሉ ብለዋል። የተለዩትን የመግደል እርምጃ ብቻ ነው የሚወሰድባቸው። ግድያና ንብረት እንዲወድም የሚደረገው ንብረታቸው ብቻ እንዲወድም የተወሰነባቸው መኖራቸውንም አቶ ባንክ በአካል ተገኝተው ማረጋገጣቸውን ገልጸዋል። ሀብት ያፈሩ ነፍጠኛ የተባሉ የኦርቶዶክስ እምነት ተከታይ የሆኑ ተለይተው መገደላቸው ግድያው ከቦታ ቦታ የተለያየ ቅርጽ እንዳለው ማሳያ መሆኑን ተናግረዋል። በሌላ በኩል በአቶ ባንግሜቶ ላይ የጥቃት ዛቻ እየደረሰ መሆኑ ተዘግቧል። ዛቻ አለ፣ ማስፈራራት አለ። እኔ ግን ላለፉት 16 ዓመታት ለራሴ ሞቼ ለሰው ልጆች መብት ስሟገት ነው ያሳለፍኩት። እናም ዛሬም ብሞት አዲስ ነገር የለውም። ከህሊናዬ ጋር መክሬ ከዛሬ 16 ዓመት በፊት የገባሁት ቃል አለ። ያ ቃል ዛሬም በልቤ ነው ብለዋል። እናም የብሔር አክቲቪስት መሆን አልችልም፣ ቃል ኪዳኔም አይደለም። በእርግጥ በሰሞኑ እንቅስቃሴ ከተለያዩ ኃይሎች ማስፈራራቶች ቢኖሩም ነገር ግን ይህን ፈርቼ ከጀመርኩት እንቅስቃሴ ወደኋላ አልልም። ምናልባት ህይወቴም ቢያልፍ እንኳ ይህ ስራ አይቆምም ብለዋል። የአስራት ጋዜጠኞች 13 ቀን ቀጠሮ ተሰጥቶባቸዋል። ሐምሌ 29 2012 ዓ.ም ለእስር የተደረጉት በላይ ማናየ፣ ሙልጌታን በርብር፣ ምስጋናው ከፈለኝና ዮናታን ሙልጌታ ባሳለፍነው አርብ በአራዳ ምድብ ችሎት ቀርበው የ13 ቀን ቀጠሮ ተሰጥቶባቸዋል። ፖሊስ አስራት ሚዲያ ከህዳር 12 2012 እስከ ሰኔ 2012 ዓ.ም የአማራ ህዝብ በተለየ ሁኔታ እንደተበደለ፣ መንግስትም ለአማራ ህዝብ መከላከል እንዳልቻለ ፕሮግራሞችን በማቅረቡና በመዘገቡ በድቢ ዶሎና ኦዶ ቡልቱን የመሳሰሉ ኦሮሚያ ክልል ውስጥ የሚገኙ ቦታዎች ብጥብጥ እንዲፈጠር በማድረግ የሰው ህይወትና ንብረት ጠፍቷል ብሏል። ጋዜጠኞቹ በዚህ ወቅት የአስራት ሰራተኞች ስለነበሩ እጃቸው አለበት ብሎ እንደጠረጠራቸው ገልጸዋል። አስራት ቴሌቪዥን በሀገር አቀፍ ደረጃ ስለሚታይና በድንቢዶሎና ዶቡልቱን ጨምሮ በተለያዩ አካባቢዎች ላይ መርማሪ ስለምልክ በሚል ፖሊስ 14 ቀን እንዲፈቀድለት ሲጠይቅ ፍርድ ቤቱ 13 ቀን የፈቀደለት ሲሆን ለነሐሴ 13 2012 ዓ.ም ተቀጥሮባቸዋል። በሌላ በኩል የአስራት ጋዜጠኞች ወደ እስር ቤት ሲገቡ የኮሮና ምርመራ እንዳልተደረገላቸው፣ እስር ቤት አብረዋቸው የታሰሩት ሰዎችም ከቫይረሱ ነጻ መሆናቸው ሳይታወቅ አብረው እንደታሰሩ በመግለጽ ቅሬታቸውን ገልጸዋል። በተመሳሳይ ያሉበት እስር ቤት ከሽንት ቤት አጠገብና ንጹህ ባለመሆኑ በተለይ የሳይነስ ህመም ያለበት ጋዜጠኛ በላይ ማናዬ እስር ቤቱ ለጤናው ምቹ አለመሆኑን አቤቱታውን አሰምቷል። በአማራ ክልል ባህር ዳር ከተማ በነሐሴ 2008 ዓ.ም በፌዴራል ጸጥታ ኃይሎች በጥይት ለተገደሉ ለውጥ ጠያቂ የከተማ ወጣቶች መታሰቢያ ሐውልት የመሰረት ድንጋይ እንደተቀመጠ ዶች ቬሌ ከስፍራው ዘግቧል። የከተማው አስተዳደርም ለሰማዕታቱ መንገድ ሰይሞላቸዋል። ለመታሰቢያ ሐውልቱ የመሰረት ድንጋይ ኖሮት በክልሉ የገዢው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አገኘው ተሻገር መሆናቸው ተዘግቧል። በሊባኖስ ዋና ከተማ ቤሩት ከቀናት በፊት በደረሰው ከባድ የኬሚካል ፍንዳታ የአንድ ኢትዮጵያዊ ህይወት እንዳለፈ የውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ መናገራቸውን ጠቅሶ ሸገር ዘግቧል። 9 ኢትዮጵያውያን ደግሞ በአደጋው ቀላልና ከባድ የመቁሰል አደጋ ደርሶባቸዋል። በኮሮና ወረርሽኝ ሳቢያ ከስራቸው ተፈናቅለው በሶስት መጠለያ ጣቢያዎች ያሉ ስደተኞች ግን ከአደጋው መትረፋቸው ተዘግቧል። የትግራይ ክልል ምክር ቤት ባደረገው ስብሰባ አዲስ የምርጫ ስርዓት ማጽደቁን የክልሉ ብዙሃን መገናኛ ዘግቧል። ምክር ቤቱ የክልሉ ህገ መንግስት አንቀጽ 48 ህዝባር 2ን በማሻሻል ነባሩን የአብላጫ ድምጽ ስርዓት ወደ ቅይጥ ስርዓት ቀይሮታል። የምክር ቤቱ ወንበርም ከ152 ወደ 190 ከፍ እንዲል ወስኗል። በቅይጥ የምርጫ ስርዓቱ መሰረት የምክር ቤቱ 20% መቀመጫዎች ለተፎካካሪ የፖለቲካ ፓርቲዎች ባገኙት ድምጽ መጠን የሚከፋፈል ይሆናል። 80% መቀመጫ ደግሞ በአብላጫ ድምጽ ይያዛል ማለት ነው። በቅርቡ በኦሮሚያ ክልል በሚኖሩ የአማራ ብሔር ተወላጆች ላይ ጽንፈኞች ላደረሱት ጥቃት የክልሉ መንግስት ይቅርታ እንዲጠይቅ የአማራ ብሔራዊ ንቅናቄ አብን ሊቀመንበር በለጠ ሞላ ለመገናኛ ብዙሃን ተናግረዋል። በክልሉ የተፈጸመው ወንጀል የዘር ማጥፋት ወንጀል እንደሆነ አብን እንደሚያምን ገልጸዋል። በክልሉ በተፈጸመው ወንጀል ላይ ፓርቲው መረጃ እያሰባሰበ እንደሆነና የክልሉ ልዩ ኃይል የደንብ ልብስ የለበሱ ግለሰቦችን ጭምር በጥቃቱ እንደተሳተፉ ፓርቲው መረጃዎችን እንዳገኘ ሊቀመንበሩ ገልጸዋል። የደንቢ ዶሎ ዩኒቨርሲቲ ተማሪዎችን አስገድደው በመጥለፈት ተጠረጠሩ 9 ግለሰቦች ፍርድ ቤት እንደቀረቡ የመንግስት ዜና አውታሮች ዘግበዋል። በከሊፋ አብዱራህማን መስገብ ተጠርጣሪዎቹ በሶስት የሽብር ክሶች ነው የተከሰሱት። ተከሳሾቹ ክሱ በዝርዝር ከተነበበላቸው በኋላ ለችሎቱ መቃወሚያቸውን አሰምተዋል። ተጠርጣሪዎቹ ላቀረቡት መቃወሚያ አቃቤ ሕግ ነሐሴ 25 ምላሽ እንዲያቀርብ ተሰይሟል። የሳምንቱ አበይ ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን የምታዳምጡት በስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ በመቀጠል ደግሞ ከአድማጭ ድረሰን አንድ ደብዳቤ አለን። እስክንድር ያለም ብንላል።
የድረስ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለብልጽግና ከፍተኛ ባለስልጣንና ለክልል መስተዳድሮች። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ካንዲት ትንሽ ከተማ ተወልደው ብዙ ጣውረድን አሳልፈው ከዛም የዓለም ታላቁን የ2019 የሰላም ኖብል ሽልማት ተሸላሚ ለመሆን በክተዋል። የዚህ ደብዳቤ ዋና ዓላማው ለ27 ዓመት በጨለማ ዘመን ውስጥ ሲሰቃይ የነበረው ህዝባችን አሁንም ከለውጡ በኋላ በከፍተኛ ዘግናኝና አሰቃቂ በሆነ ሁኔታ እየታረደ መገደሉ እንደቀጠለ ነው። መፈናቀልም እንደዛ። ላብነት ያህል በአሁኑ በቅርቡ በሻሸመኔ የተፈጸመውን አሰቃቂ የዜጎች እልቂት ጄኖሳይድ፣ በሚሊዮን የሚቆጠር የንብረት ውድመት ማየት በቂ ነው። እርሱም ከበሻሻ ተነስተው ለዚህ እንደበቁት ሁሉ ከነዚህ በአሰቃቂ ሁኔታ በግፍ ከተገደሉት ሕፃናት ውስጥ ከዚህም አልፈው የዓለም ታሪክ ሊለውጡ እንደሚችሉ ለአንድ ቀን አስበውት ያውቃሉ? አስተዳደሮትስ ይህን አስበውት ያውቃሉ? ለደቂቃ ያህል ከቀዳማዊ እመቤት ወይዘሮ ዝናሽ ታያቸው ጋር ከሌሎች መንግሥት ባለሥልጣኖች ጋር ተነጋግረውበትስ ያውቃሉ? ይህን ለእርሶ ህመሙንና ስሜቱን ለእርሶና ለአስተዳደሮ ልቶ። በመቀጠልም ሁሉንም አሰቃቂ ጭፍጨፋን ለመዘርዘር ጊዜ ስለሌለ በተለያዩ ማህበራዊ ሚዲያዎች የታዩና የተዘገቡ ስለሆነ ልለፈው። አንድ ነገር ሳላነሳው የማላልፈው የዘጠኝ ወር ጉዝ እናት ቤተሰቦቿ ፊት የታረደችውና አምስት ቤተሰቦች ባሰቃቂ ሁኔታ የታረዱትን ለማንሳት ወዳለሁ። የቤተሰቦቿ የተሰውትን ሳላነሳ አላልፍም። የዘጠኝ ወር እናት ኢትዮጵያዊ ሀዘኑ ህፃኑም ህይወቷ ሲያልፍ እንዴት ስሜት እንደሚነካ የኢትዮጵያ ህዝብ ይፍረድ። እንደ ሀገር መሪ እንደ ሃይማኖተኛም ቀዳማዊ መቤት ወይዘሮሽ ዝናሽ ታያቸውም እንደ እናት በእነዚህ እናቶች የደረሰውን ዘግናኝ ሁኔታ ለደቂቃ እንዲያስቡት እጠይቃለሁ። ስሜቱንና በእናታዊነት በልጆችም በዜጎች ላይ ደረሰው ምን ያህል ስሜት እንደሚነካ እንዲታሰር። ቤተሰቦቻቸው የመንግስት ያለ የሰላም ሚኒስተር ያለ እያሉ ሲጮሁ ሲማጸኑ የዚህ ግፍ ፈጻሚዎች ባስቸኳይ አጣርቶ ለህግ ማቅረብ ለምን ዘገየ? ክስተቱን ለምን ከመጀመሪያ ማስቆምስ ባይቻል በመጠኑም ለመከላከል አልተቻለም? ጦር ሰራዊቱን ከፓርቲ ጦር ሰራዊት ወደ ሀገራዊ ኢትዮጵያዊ ሰራዊት ቀይረናል ብለውናል። የሻሸመኔው ከተማ አመድነት የተቀየረው በሺ የሚቆጠሩ ዜጎች በቤታቸው በተኙበት ሲታረዱ ይህ የኢትዮጵያ ሰራዊት የት ነበር? ዜጎችን ከመታረድ ከንብረትም ከመወደም ያላደነ ሪፎርም የተደረገ ምንድነው? እንደማጠቃለያ አንድ ነገር እርግጠኛ ሆኜ መናገር ወዳለሁ። የዚች የዘጠኝ ወር እናት ጽንስ ውስጥ በአሰቃቂ ዘግናኝ ሁኔታ የተገደሉት ሌሎችም ኢትዮጵያውያን በመላ ኢትዮጵያውያን በግፍ ታርደ ደማቸው የፈሰሰ በሙሉ ደማቸውና እንባቸው ወደ መሬት ወርዶ አይቀርም፣ መሬት ፈሶ አይቀርም፣ ወደ እግዚአብሔር ደርሷል። እውነተኛን ፍርድ ከአምላክ ያገኛል። ለክልል መስተዳደር ለደቡብ ህዝቦች ለአቶ ርስቱ ይርዳው በመንጋ በመነዳት ይህን አሰቃቂ የዜጎች ልቂት ጄኖሳይድ በፈጸሙት መንጋዎች ሁሉንም አድኖ መያዝ ቢከብድም የክልሉ መንግስት ጸጥታ ያስከብራሉ ብሎ ያሰማራቸውና ህዝቡ ሰላሜን ደህነቴን ይጠብቁልኛል ብሎ ባመናቸው ጥቂት መንጋዎች ወይም የመንግስት ታጣቂዎችና ጥቂት የመንግስት ታጣቂዎችና ከህዝብ መስተዳድር ውስጥ የሚሰሩ የንጹሃን ዜጎችን ስምና ንብረት እየመዘገቡ በሃይማኖታቸው በፖለቲካ አመለካከታቸው በዘራቸው እንዲገደሉ ያደረጉትን ከህዝብ የተደበቀ ነገር ስለሌለ ባስቸኳይ ከፌደራሉ መንግስት ጋር በመሆን ለፍርድ ያቀርቡልን። ካልቻሉም እነዚህ ግለሰቦች ከስልጣን ተቀይረው ሌሎች አስተዳደር ይተካ። የኦሮሚያው አስተዳደር አቶ ሽመልስ አብዲም እንደዚሁ አሁንም በኦሮሚያ ክልል ህዝቦች በሰላም ከማስተዳደር ይልቅ በስልጣናቸው እልቂት እየቀሰቀሱ ስለሆነ ከዚህ ጥላቻ ቅስቀሳቸው ይታረሙ። የአማራ ክልልም የአፋር ክልልም ዜጎች በመከባበር እንዲኖሩ የሚያደርጉትን ጥረት አጠናክረው እንዲቀጥሉ መንግስትም ገዛውን እንዲያደርግ እጠይቃለሁ ይላል ጸሐፊው። በተለየ ሁኔታ ለኦሮሚያ ክልልና ለደቡብ ክልል መስተዳድር ትምህርት ሊሆን የሚችል ሳላመሰግን የማላልፈው የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ 1 ሚሊዮን ህዝቦች ተፈናቅሎ በአስቸጋሪ ሁኔታ ስር የነበረውን የሶማሌን ክልል በማረጋጋት አሁንም በተደጋጋሚ የታቀደውን የጥፋት ዘመቻ በማክሸፍ በክልሉ ሁሉም ዜጎች ያለ ስጋት እንዲኖሩ በተግባር በማስቻሉ ከፍተኛ ክብርና ምስጋናዬን እንደ አንድ ኢትዮጵያዊ አቀርባለሁ። በሁለት ቢላ የሚበሉ ከወያኔና ከኦነግ ሸኔ ጋር የሚሰሩ መለየት አለባቸው። ቁርጠኝነት ካለ ለውጥ ማምጣት እንደሚቻል ኦሮሚያም የደቡብም የሌሎችም ክልል ከዚህ መማር ይችላሉ። ደብዳቤውን የማጠቃልለው በግልጽ ሆነ ልማት የሚኖረው ዜጎች በሰላም መኖር ሲችሉ ነው። በአሁኑ ሳምንት ጠቅላይ ሚኒስትሩ የመጀመሪያ መጽሐፍ ገቢውን ለትምህርት ቤት ማሰሪያ እንደሚያውሉ ገልጸዋል። የህብረተሰቡ ለትምህርት ባልተዘጋጀ ብለው በሚዲያ ሲናገሩ ተደስቻለሁ። ነገር ግን ለትምህርት ያልተዘጋጀን ህብረተሰብ አምሮ ለሰላም ያልተዘጋጀ ህብረተሰብ ለልማት ለብልጽግና ያልተዘጋጀን ህብረተሰብ ትምህርት ቤት እያቃጠለ ያለ ወገኑን በገጀራ ባሰቃቂ ሁኔታ እየገደለ ላለ ትውልድ የትምህርት ቤት መከፈቱ ቅድሚያ የሚሰጠው ሳይሆን ትውልድን በጋራ የመኖር መከባበር ለልማት እንዲነሳ ማድረግ ቅድሚያ እንዲሰጠው ቢችል የሚል አስተያየትን እሰጣለሁ። ሰላም የተረጋገጠበት ህዝብ ልማት ብልጽግናን ለማምጣት ምንም የሚያግደው የለም። ባባይና ባረንጓዴው አሻራ ላይ ህዝቡ ሰላም ካለ ለልማት ተነሳሽነቱና ልማትን ለማምጣት ምን ያህል ዝግጁ እንደሆነ ማየት ይቻላል። ከብልጽግና ፓርቲ ወደ ዜጎችን በሰላም ሊኖር የሚችሉበት ሁኔታን የሚፈጥር ፓርቲ ቢሆንም ጻፊው አስተያየቱን ይሰጣል። በአጠቃላይም የተለያዩ ሚዲያዎች ይህንን ቢያስተላልፉለት ሼር ቢያደርጉና ተሰሚነት እንዲኖረው እንዲተላለፍለት ይጠይቃል ጻፊው። ተቆርቋሪው ኢትዮጵያዊ ግለሰብ አመሰግናለሁ።
የሽነ እንዳያ ያድርጉ የጠላሽ ይጠላ ይጠላ ብድሩ ይረሰው የጎዳሽ ጎዳ ይጎዳ ተፈጥሮ ተውቀሰው ፍቅሬ ሆይ ልንገርሽ ምንም ይሁን ምንም እዚህ ቦታ ቀራት ይሉኝን ያላብለ የልብ ልግለጠው እውነት በሆነ ቃል ተፈጥሮሽ ፍጹም ነው ውበትሽ ይደነቃል። ተፈጥሮሽ ፍጹም ነው ፍጹም ነው ውበትሽ ይደነቃል። ነገርሽን አይቶ የማያደንቅ ሰው የማያደንቅ ሰው በግልጽ ያስታውቃል ችሎታ እንዳለ ሰው ችሎታ እንዳለ ሰው የጠላሽ ይጠላ ይጠላ ብድሩ ይድረሰው የጎዳሽ ይጎዳ ይጎዳ ተፈጥሮ ትውቀሰው ትውቀሰው ተፈጥሮ ትውቀሰው በከንቱ የሚያማሽ ስምሽን የሚያነሳ የሚያነሳ ክፉ በመሆኑ አለበት ወቀሳ መንገድሽን የዘጋ
መቅደላዊት መሳይ ትባላለች። የመጀመሪያ ዲግሪዋን በሲቪልና በኢንፎርም ኢንቫይሮንመንታል ኢንጂነሪንግ አዲስ አበባ የቴክኖሎጂ ኢንስቲትዩት የተቀዳጀች ስትሆን የማስትሬት ዲግሪዋን ደግሞ በኢንቫይሮንመንታል ሳይንስ ሆላንድ ከሚገኘው የዋግኒንግ ዩኒቨርሲቲ ተቀዳይታለች። ከዚህ በተጨማሪ በአሁኑ ጊዜ ሁለተኛውን የማስትሬት ዲግሪዋን በሃይድሮሊክ ኢንጂነሪንግ ከአዲስ አበባ የቴክኖሎጂ ኢንስቲትዩት ለማጠናቀቅ በዝግጅት ላይ ነች። ከዚያም በዚህ አመት ማለትም በዚህ ወር የፒኤችዲ ጥናቷን በፍሎሪዳ ዓለም አቀፍ ዩኒቨርሲቲ ለመጀመርም በዝግጅት ላይ ነች።
መቅደላዊት በአባይ የውሃ አጠቃቀም ላይ ሳይንሳዊ ጥናት ያካሄደች ከመሆኑም በላይ በአባይ ተፋሰስ አገሮች ጉዳይም በሶሻል ሚዲያ በኩል ተካፈላለች። ከዚህ በተጨማሪም የአባይ ጉዞ በተባለ ድርጅት አባል በመሆን በአባይ ተፋሰስ አገሮች መካከል የውይይት መድረክ በመክፈት የሰላምና የመተባበር ባህልና ልምድ እንዲፈጠር በመስራት ላይ ትገኛለች። ሰላም ጤና ይስጥልኝ መቅደላዊት መሳይ።
እንደምን
ይስማል?
አዎ ይስማል።
በጣም ቆንጆ። በቅድሚያ መልካም ፈቃድሽ ሆኖ ከኢትዮጵያ ድምጽ ሬዲዮ ጋር በመሆን ውይይት ለማድረግ ፈቃደኛ በመሆንሽ በኢትዮጵያ ድምጽ ሬዲዮ ሰራተኞችና በአድማጮቻችን ስም ከፍ ያለ ምስጋናን እያቀረብኩ በቀጥታ መቅደላዊት ወደ ጥያቄ ልግባና የአባይ ግድብ ጥቅም ለኢትዮጵያ እና በአጠቃላይ ለሪጅኑ ያለውን ጥቅም ብታስረጅን አጠራርገሽ።
ለኢትዮጵያ መጀመሪያው ትልቁ ጥቅም የፈጣን ኤሌክትሪሲቲ መጠን ነው። አሁን ኢትዮጵያ የኤሌክትሪሲቲ ሬጅ ወደ 3800 ወደ 1000 ሜጋዋት ጋ ነው። የግድብ ብቻ ወደ 1000 ሜጋዋት ጋ ኤሌክትሪሲቲ ከመኛ። ስለዚህ አሁን ያለንን ኤሌክትሪሲቲ በትልቅ ቀስልን የሚችል ፕሮጀክት ነው። ከማሻገር ግን ኤሌክትሪሲቲ ለሁሉም ስቃሴዎች መስት ወይም እንደ ፋውንዴሽን እንደ ጀርባ አጥንት ሆኖ የሚያገለግል ስለሆነ የትምህርት በማስፋፋት ረገድ የአክሰስን በማስፋፋት ረገድ ስራ መፍጠር ኢንዱስትሪዎችን በሙሉቸው እንዲሰሩ ተጨማሪ የኢንቨስትመንት አትራክሽን እንዲሆን በማድረግ ረገድ ከየረት ለውጥን ከመከላከል አንጻር ለሰው ዲግኒፋይድ ይሄ ዲሰንት የሆነ ኑሮን ከአቅርብ አንጻር ለኢትዮጵያም በጣም ብዙ
የአፍሪካን ኤነርጂ ፑል የምንለው ሃይድሮፓወር ከሌሎች ጋር
ደግሞ የኤነርጂ ሚክስን ምን ይመስላል ለሚለው የካዳሽን በማበረከት ያቺን ስድስት መግባት በጣም ትልቅ ነው። ስለዚህ የካዳሽ ፕሮፖርሽን በማስጠለቅ ትልቅ ትልቅ አስተዋጽኦ አለው። በማሻገር ዲፕሎማሲ እና በፖለቲካውም ሳይድ ይህበት ግድብ የከፈተው መንገድ አለ ለድርድር ለኔጎሽዬሽን። ከግድቡ አሻገር ደግሞ ምክንያታዊና ተጠቃሚነት በተሰሱን ላይ ለማስን የሚለው እንደገና ከፍቶ ስለዚህ በናይል ቤዝ ኢኒሽቲቭ ወይም በናይል ኢትዮጵያ በኩል የተጀመሩ ኢኒሽቲቮች ለምሳሌ ይሄ ሲኤፍኤ የምንለው የናይል ኢትዮጵያ ማዕቀፍ ሊፍት ሀገሮች ሮች ግብጽና ያልፈረሙት እሱ አይነት ኢኒሽቲቮች እንደገና ወደ ሜንስትሪ እንደገና ወደ ዲስካሽን በጡ ትልቅ ትንሳል የከፈተ ፕሮጀክት ነው። ሶ ሰርፈ ብዙ በጣም በብዙ ጠቀሜታ ያለ ፕሮጀክት ነው።
መቅደላዊት ብዙ ታዛቢዎች እንደሚሉት ከሆነ ነገሩን ወደ ፖለቲካ እየወሰዱት ነው እንጂ ግድቡ የቴክኒካል ችግር የለበትም ይላሉ። አንቺ ምን ትያለሽ? የቴክኒካል ችግር አለበት ግድቡ?
ችግር የለበትም። ያው እንደ ግድቡ ምንም ድንበር አጠሪ ወንጀል አይሰራ ምናልባት
ብዙ ታዛቢዎች እንደሚሉት ግድቡ የቴክኒካል ችግር የለበትም ነገሩን ወደ ፖለቲካ እየወሰዱት ነው እንጂ አንቺስ ምን ትያለሽ? የቴክኒካል ችግር አለ ግድቡ ላይ?
ግድቡ ችግር የለበትም። የግድቡ ዲዛይን እና ግንባታው ካየ ነው እንግዲህ አርቲ በምንለው ዲዛይን ነው እየተሰራ ያለው። ኮንስትራክሽን ስፔስ አርቲ በጣም ትልቅ ኮንትራክት በትልቅ ጥንቃቄ ነው እየተሰራ ያለው። ከዚ አንጻር ችግር የለበትም። ድርድሩ ግን ብዙ የሚያጣ ነገሮች ቴክኒክ ነገሮች አይደል ቴክኒክ ነገሮች ላይ አልመግባት ቢኖር ራሽ ያው ሰብሲኩዌንት ባንች ችግሮች እየተቀመጡ ተማዋቀር ነው። ሶ ይሄ ቴክኒካል ነገሩ አይደለም። አሁን እውነትና ፖለቲካው ከሰሽ ለገባ ነው በጣም አስቸጋሪ የሆነው ድርድሩ። ፖለቲካው ለምን ገባ ስንልና ሁልጊዜ ወደኋላ መስኬድ ምንድነው ይሄ እና ሱዳን መሰልጠኝ ስምምነት ላይ ለራሳቸው የመደቡት የውሃ መቃል ለአለም አቀፍ እንዳይቀርም ስጣ ለማድረግ
መቅደላዊት ይቅርታ። ሃሎ መቅደላዊት ላቋረጥሽ ነው ይቅርታ። ይሰማሻል? በጣም እየተቆራረጠ ስላስቸገረ እስቲ በሌላ ስልክ ደግሞ እንሞክርልሽ። እስከሰማሽኝ መቅደላዊት? በጣም እየተቆራረጠ አድማጮች የምትናገሪው መስማት አልቻሉ። በሌላ ስልክ አሁን እንደውልልሻለን ከይቅርታ ጋር።
ስምሽን የሚያነሳ ክፉ በመሆኑ አለበት ወቀሳ። መንገድሽን የዘጋ ይኑር ተበጥቶ
ቅርታ መቅደላዊት በሌላ ስልክ ደውለናል። የቅድሙ ብዙም አልተሰማም። አድማጮቻችን እየደወሉ ብዙ ፕሮቴስት አደረጉብን። ምን እንዳለች አልሰማንም። ደገሙልን ፕሊስ ስላሉ የግድ መደወል ነበረብኝ እንደገና። ኦኬ እንቀጥል ጥያቄዎቻችንን። አሁን ከሁለተኛው ላይ እንቀጥል። አጠራጥር እያደረግን ጊዜ ጥር ስላለብን ብዙ ታዛቢዎች እንደሚሉት ከሆነ ነገሩን ወደ ፖለቲካ እየወሰዱት ነው እንጂ ግብጾች ግድቡ የቴክኒካሊቲ ፕሮብሌም የለውም የሚላሉ አጠራጥር ያደረገች? አንቺ ምን ትያለሽ? የቴክኒካል ችግር አለበት?
በትክክል ግድቡ ምንም የቴክኒካል ችግር የለበትም። ግድቡ ላይ በመስማማት መረጋጋት አብዛኞቹ የቴክኒክ ችግሮች የቴክኒክ አለመግባባቶች ላይ መግባባት ላይ ተደርሷል። ያው በተከታታይ በነበሩ ስብሰባዎች ችግሩ ሁልጊዜ የሚመጣው ምንድነው? ግብጽና ሱዳን በተለይ ግብጽ ደግሞ በ1959 የነበራቸውን ይሄ ለራሳ ወይ አባይን ውሃ በሙሉ ለራሳቸው በሁለቱ ሀገሮች መሃል አካፍሎ የተቀመጡበትን ሼር ላለማጣት ወይም እንዳይቀነስባቸው በሚያደርጉት ጥረት የሚመጣ ችግር ነው። ያ ልክ አይደለም። ሲጀምርም 11 ሀገር ባለበት ተፋሰስ ውስጥ ሙሉ ውሃውን ለሁለት ሀገር ማካፈል ፍትሃዊም አይደለም፣ ኤቲካልና ሞራልም አይደለም። እነሱ ግን ያው ሂስቶሪካሊ ወይም በታሪክ ስህተት ምክንያት ሲጠቀሙ የኖሩት ያንን ስለነበር ያንን ላለማጣት በሚያደርጉት ትንቅንቅ ውስጥ ነው አሁን የውሃ ሎኬሽንን ወይም የውሃ ክፍፍልን ወደ ግድቡ ዲስካሽን ለማምጣት ሲሞክሩ ነው ነገሩ ፖለቲካዊ ይዘት የሚኖረው። በተለይ በግብጽ በኩል የአባይን ውሃ ሴኪሪታይዝ የማድረግ ይሄ ከሀገር ደህንነት ጋር የማያያዝ አፕሮች አለ። ይሄ ፍጹም ስህተት ነው። የውሃ ዋስትናና የውሃ ዋስትና ለሁሉም ሀገር የሚያስፈልግ ነገር ነው። ሁሉም ሀገር የሚስማማበት ነገር ነው። በግብጽ በኩል በተለይ በግብጽ በኩል የሚታየው ግን ውሃውን ከውሃ ዋስትናን ባሻገር የሀገር ዋስትና፣ የሀገር ደህንነት፣ ይሄ ናሽናል ሴኩሪታይዜሽን ኦፍ ዋተር የምንለውን ነገር በጣም የሚጫወቱበት ሽፍት ነው። ይሄ ነው ነገሩን ፖለቲካዊ የሚያደርገው እንጂ ግድቡ በራሱ ምንም የቴክኒክ ችግር የለበትም። ከዛም ባሻገር ያው ድንበር ተሻጋሪ ወንዝ ላይ ስለሆነ የምንሰራው ግድቡንና እነዚህን ሁለት ሀገሮች አድቨርስሊ አፌክት እንዳያደርግ ስለምንፈልግ በምናደርጋቸው ድርድሮች ላይ የቴክኒክ መለያየቶቹ ወይም የቴክኒክ ልዩነቶቹ ቀስ በቀስ እየተቀረፉ የመጡበት ሁኔታ ነው ያለው። ያው የምንሰማው ነገር ነው። እኔ የምስማማለሁ ችግሩን ፖለቲካዊ የሚሆነው ወደዚህ ወደ ተበላሸ አግሪመንት ሁልጊዜ ስለሚወስዱት ነው እንጂ ግድቡ የቴክኒክ ችግር ኖረበት ወይ እነሱ እንደሚሉት ቴክኒካዊ ነገሮች ላይ መስማማት አቅቶን አይደለም በፍጹም።
መቅደላዊት፣ ሱዳን አንዳንድ ጊዜ ከኢትዮጵያ ጋር ትቆማለች፣ አንዳንድ ጊዜ ከሱዳን ጋር ትቆማለች። ምንድን ነው ምክንያቱ? እንደውም አንድ ጊዜ ትዝ ይለኛል የሱዳን የዚህ የውሃ ምናምን ሚኒስቴሩ ሲናገሩ ግድቡ በቴክኒክ ደረጃ ከአስዋን ምን ከግብጽ ካለውና ሱዳን ካለው ግድብ የተሻለ ነው እስከ ማለት ደርሰው ነበር። ግን ስቲል ይዋልላሉ። ምንድን ነው ምክንያታቸው? አጠራርገሽ ምንድነው ምክንያታቸው? ወዲህ ምንድነው
እንግዲህ በሱዳን በኩል እኔ እስከሚገባኝ ድረስ ከህዳሴ ግድብ የሚያገኙትን ቤኒፊት ወይም የሚያገኙትን ጥቅም በደንብ ያውቁታል። ቀደም ብዬ እንደነገርኩህ ነው ለእነሱ የሚሰጣቸው ጥቅም በገንዘብ ተረጉሞ ከግድቡ 30% ኮንትሪቢዩት ማድረግ እንዳለባቸው ያህል ነው ጥቅሙን የሚያገኙት፣ ጥቅም ያላቸው ማለት ነው። ነገር ግን አንድ ሀገር ከሌላ ሀገር ጋር ያለው አሊጀንስ ወይም እንዴት ነው መስማማት
ስምምነት
አሁን በተለይ በዚህ ስምምነት አሁን በዚህ በተለይ በግድቡ ስናየው ቴክኒካል ብቻም አይደለም ሌሎች ብዙ ከጀርባ የሚጫወቱ ፖለቲካዊ ነገሮችም ይኖራሉ ብዬ አስባለሁ። ሱዳን ውስጥ ብዙ ለውጥ ተከስቷል። የመንግስት ለውጥ አለ፣ የሚኒስትሮች ለውጥ ነበረ። ይሄ ያላቸው አቋም ሊያስተዋጽኦ አለው ብዬ አስባለሁ። ከዛ በተረፈ ግን ሱዳን ከኢትዮጵያ አጠገብ ትሆናለች ብሎ ማሰብ ወይ እሷ ላይ ሱዳን ላይ ሪላይ ማድረግ አይ ቲንክ ናይቭ ነው። ሁሉም ሀገር የራሱን ቤኔፊት ነው የሚጠብቀው። ስለዚህ በታሪክ ሂደት ደግሞ ያው ግብጽና ሱዳን 1959 ስምምነቱ ላይ ከሌሎች ሀገሮች ቅሬታ ቢነሳ እንኳን የአባይን ውሃ በተመለከተ እነሱ ሁለቱ ግብጽና ሱዳን ተነጋግረው አንድ አይነት አቋም እንደሚይዙ ስምምነት አላቸው። ስለዚህ ይህንንም ማሰብ ያስፈልጋል። ከህዳሴ ግድብ በሚያገኙት ጥቅም ምክንያት በቀደመው ሰዓት ለኢትዮጵያ ድጋፍ ያሳዩ ቢሆንም ሱዳን ሁልጊዜ ከኢትዮጵያ ጋር ናት ብሎ ማሰብ ግን ትንሽ ናይቭ ነው።
የዋህነት ነው የምትይው? አዎ። በነገራችን ላይ በዚህ ካንቺም ጋር
እንደ ሀገር የራሳቸውን ቤኔፊት ነው የሚያስጠብቁት። እንደ ሀገር የራሳቸው ቤኔፊት ደግሞ ካላቸው መንግስት ጋር ከሚከተሉት አይዲዮሎጂ ጋር በጣም ሪሌትድ የሆነ ነገር ነው። እንዳየነው ደግሞ እነሱ በብዙ ለውጥ ውስጥ አልፈዋል። አሁን ሪሰንትሊ
እንዳልሽው የኢትዮጵያ ድምጽ ሬዲዮም የሚስማማበት አንድ ሀገር በሌላ ሀገር ተመክቶ መኖሩ የዋህነት ነው። መንግስታትና ሀገራት ቋሚ ጥቅም እንጂ ቋሚ ወዳጅ የላቸውም የሚባል የፖለቲካል ተንታኞች አባባል አለ። መቅደላዊት፣ አባይን ስናነሳ ዛሬ እንደውም ዲስከስ ስናደርግ ነበር እዚህ ስቱዲዮ ውስጥ፣ አጠር አድርገሽ ስለ እምቦጭ የምታውቂው ነገር አለሽ? ምን ደረሰ እንቦጭ?
እንቦጭ ይሄ አንድ አረም ነው የቀና ሀይቅ ላይ በጣም በጣም እየተሰራፋ ያለ አረም ነው። ለመከላከልም ትንሽ አስቸግሯል because ለመቁረጥ ሲሞክሩ እንደ አረም ስለሆነ ያው
ይባዛል
ማለት ይሰራፋል እና አሁን ትንሽ ከቁጥጥር ውጪ ይወጣ ያለ በተለይ የምንድነው የቀና ሀይቅ ላይ ትልቅ ችግር የሆነ ያለ አረም ነው። ያው ጣናን ትሬትን በማድረጉ ወይም ጣናን በማጥቃቱ ደግሞ በአጠቃላይ ተፋሰሱን እንደሚያጠቃ ነው እኔ ማስበው። ስለዚህ ያለኝ ኢንፎርሜሽን ይሄ ነው። ብዙ ኢኒሼቲቭ ነበረ እስከማውቀው ድረስ ኮንትሮል ለማድረግ ሰው ያው ሎካሎቹ ባላቸው አቅም ስላልቻሉ በመንግስትም መኩል የተወሰነ ኢኒሼቲቭ ነበረ፣ ግን ይሄ በጣም በትልቁ ወይም ኤፌክቲቭ የሆነ ነገር እስካሁን አላየሁም አልሰማሁም።
መቅደላዊት አንቺ በዚህ ጥናት ሰርተሻል? በዚህ አካባቢ ነው ፕሮፌሽናሊም የምትሰሪው? ወደፊትም ስፔሻላይዝ ያደረግሽ እንዳለሽ ገብቶናል። በኢትዮጵያ ከዳያስፖራው ጋር በበኩል ይሄን ስራ በተመለከተ ምን መደረግ አለበት ብለሽ ትገምቻለሽ? በነገራችን ላይ አንቺስ ይሄን በተመለከተ ከዳያስፖራው ጋር ግንኙነት አለሽ? ዳያስፖራውን ሊድ የምታደርጊበት አጋጣሚ አለሽ?
ከሁለተኛው ጥያቄ ልጀምር።
እኔ
ከዳያስፖራ ጋር ምን ግንኙነት አለኝ? ከተወሰኑ ኦርጋናይዜሽኖች ጋር ሰራለሁ። ዊ አስፓየር የሚባል ኢኒሼቲቭ አለ አሜሪካ ውስጥ በሚኖሩ አሜሪካና ያው በሌሎችም ሀገሮች በሚኖሩ ኢትዮጵያውያን የተመሰረተ ከእነሱ ጋር አብረን እንሰራለን። ሶሻል ሚዲያ በተለይ ትዊተር፣ ፌስቡክ ላይ በጣም ቆንጆ ቪዲዮዎችን አባይ ላይ ኢንፎርማቲቭ የሆኑ ቪዲዮዎችን በማውጣት ልታቋቸው ትችላላችሁ። ኢፕሳ የሚባል ኮሚዩኒቲም አለ። በዓለም ላይ ያሉ ኢትዮጵያውያን ኢንተሌክቹዋልስ አንድ ላይ ሆነው ለአባይ ሰፖርት የሚሰጡበት ኦርጋናይዜሽን ነው። ከእነሱ ጋር አብረን እንሰራለን። እንደዚህ ትንን ከሌሎችም እንደዚህ ካልገነኑ ኢኒሼቲቭዎች ጋር አብረን የምንሰራው ነገር አለ። ወደ ሁለተኛው ጥያቄ ስመጣ ግን ዳያስፖራው ምን ማድረግ ይችላል የሚለው በጣም ትልቅ ሮል አለ እዚህ ጋር። አሁን ትልቁ ችግር ለኢትዮጵያ በግብጽ በኩል ኢንተርናሽናል ሚዲያ ላይ ለኢንተርናሽናል ኮሚዩኒቲ ጋር በጣም የተዛባ አይነት ናሬቲቭ አለ አባይን በተመለከተ። ያው እነሱ ሲሰሩበት የኖሩት ነገር ስለሆነ ማለት ነው። አባይ ለናይል ማን ነው? አባይ ወይም ናይል ለግብጽ የመኖርና ለመኖር ጉዳይ፣ ኢትዮጵያ ግን የቅንጦት የኤሌክትሪሲቲ አቅርቦት ወይ ይሄ የፓወር ጃይንት እንደመሆን አይነት ኢኒሼቲቭ አድርጎ የሚያቀርቡት ነገር አለ። ይሄንን ናሬቲቭ ከካውንተር ከማድረግ አንጻር አባይ ለኢትዮጵያ ምን ማለት እንደሆነ ከማሳየት አንጻር፣ ለምንድን ነው ግድቡን የምንገነባው፣ ህዝባችን የቱ ጋር ያለው የሚለውን ከማሳየት አንጻር ዳያስፖራው ትልቅ ሮል ሊኖረው ይችላል። ምክንያቱም አንድ መድረስ ያለብን ኮሚዩኒቲ ኢንተርናሽናል ኮሚዩኒቲ ነው፣ ከዚህ ከሀገር ውስጥ ኮሚዩኒቲ እና ከቤዝኑ ከተፋሰሱ ባሻገር ማለት ነው። እኛ አባይን የምንሰራው ለቅንጦት አይደለም። 65 ሚሊዮን ህዝብ በጨለማ የሚኖርበት ሀገር ነው። በየአመቱ 8 ሚሊዮን ህዝብ ምግብ አጥቶ የምግብ ዋስትና ያልተረጋገጠበት ሀገር ነው። የሳኒቴሽን እና የውሃ አቅርቦታችን ከ30% በታች የሆነበት ሀገር ነው። አባይን እኛ ማልማት የምንፈልገው መሰረታዊ ፍላጎታችንን ለማሟላት ይሄ ምግብ፣ መጠጥ፣ ዲሰንት ሊቪንግ የምንለውን አይነት ዓለም ሁሉ የሚስማማበት መሰረታዊ ፍላጎቶቻችንን ለማሟላት ነው እንጂ እነሱ እንደሚሉት ለቅንጦት አይደለም። ይህንን ለዓለም አቀፍ ህዝብ ማሳየት መቻል አለብን። ያንን በማድረግ ረገድ ደግሞ ያው አክሰሱም ስላለው የዳያስፖራ ኮሚኒቲ ትልቅ ሮልም ሪስፖንሲቢሊቲም ላይ ያለበት። እኔም ከእነዚህ ቅድም ከጠቀስኳቸው ኦርጋናይዜሽኖች ጋር የምሰራው ይህንን በተመለከተ ነው። አባይ ለእኛ ምን ማለት ነው? የሀገራችንን ትልቅ ሪሶርስ ይዞ የተቀመጠ ተፋሰስ ነው። ኢትዮጵያ ውሃ ያላት ሀገር ትባላለች። 70% ከኢትዮጵያ ካላት የሰርፌስ ዋተር 70% የአባይ ተፋሰስ ነው የሚገኘው። ካለን የሃይድሮ ፓወር የመስኖ አቅም እነዚህ ትልልቅ የኢትዮጵያ ሀብቶች ከምንላቸው 2/3 የአባይ ተፋሰስ ውስጥ ነው ያሉት። ይህን ተፋሰስ ሳናሟላ ወይም ሳናደማ ለኢትዮጵያ ብሩህ ተስፋ ማሰብ አንችልም። ስለዚህ ይህን ተፋሰስ ማልማታችን ግድ ነው፣ ማልማታችንም አይቀርም። ነገር ግን ይሄን የምናደርገው ከቅንጦት ወይ ይሄ ማድረግ ከቅንጦት ወይም እንዴት ነው ይሄ ከለግዠሪ ፖይንት ሳይሆን ግዴታችን ስለሆነ ህዝባችንን ከድህነት ለማውጣት ይሄንን ማድረግ ስላለብን መሆኑን ለሰፊው ኮሚዩኒቲ ማሳየት አለብን። ያልተፈጠረውን ፎልስ ናሬቲቭ ወይም ይሄ የውሸት ኢትዮጵያ እንዴት ልታደርግ ነው፣ እኛ ልታስጠማ ነው፣ ልታስርብ ነው የሚለውን ናሬቲቭ ካውንተር ማድረግ አለብን። ለዚህ ዲያስፖራው ትልቅ ሮል አለው።
መግደላዊት አሁን እንዳልሽው ናሬቲቭ የሐሰት ናሬቲቭ ብዙ 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 ስር የሰደዳል። ለምሳሌ ናይል ብለሽ በመጀመሪያ ደረጃ ናይል ለምን እንደሚባል አላቅም። እኔ ኖርማሊ ማቀው ስም ወደ ሌላ ቋንቋ ሲቀየር አይለወጥም። አባይ መባል ነበርበት። ኤኒዌይ ናይል ብለሽ ጉግል ብታደርጊ የመጀመሪያ የሚመጣው አንፋን ነው፣ ግብጽ ነው። ምንም እንኳን 85% የሚሆነው ውሃ ከኢትዮጵያ ቢሄድም ኢትዮጵያን እንደ ከስር ነው እንትን የሚሉትና ያ ራሱ ብዙ ስራ ይጠይቃል። ግን በእኛም በኩል አንድ ዲፕሎማቲካሊ የማየው ድክመት እንኳን ባልለው ምናልባት ልብ ያላልነው ነገር አለ። አባይ 10-11 ተፋሳሽ ሀገሮች አሏት፣ ከአፐር ከላይ ያሉ። እነዚህን ሀገሮች በጋራ ሆኖ ግብጽን ካውንተር ማድረግ አይቻልም ነበር ወይ? ለምን ብቻችን ተያያዝናቸው? ለምን አና በጋራ አንሆንም?
ትክክል። በጣም ቆንጆ ነጥብ፣ በጣም ጥሩ ነጥብ ነው ያነሳኸው። ቀደም ብዬ ያነሳሁት የNBI ወይም ናይል ቤዝን ኢኒሽቲቭ የናይል የትብብር ማዕቀፍ ወይ ኮርፖሬቲቭ ፍሬምወርክ አግሪመንት የምንላቸው ነገሮች በተፋሰሱ ደረጃ የነበሩ ኢኒሽቲቭዎች ናቸው። 11ም በታሪካችን እንግዲህ በቤዝኑ ታሪክ ወይ በተፋሰሱ ታሪክ ለመጀመሪያ ጊዜ 11ም ሀገሮች ተደራድረውበት ለ13 ዓመታት እንግዲህ ከ1997 ጀምሮ በ2010 ነው የተፈረመው CSA የምንለው ማለት ነው። 13 ዓመት ሙሉ ተደራድረን ያመጣነው ፍሬምወርክ ነው ይሄ ኮርፖሬቲቭ ፍሬምወርክ አግሪመንት CSA የናይል የትብብር ማዕቀፍ የምንለው ማለት ነው። የዚህ ማዕቀፍ ዓላማው የነበረው በተፋሰሱ ላይ ምክንያታዊና ፍትሃዊ የሆነ የውሃ ተጠቃሚነትን ለማስፈር ከውሃው ልናገኝ የምንችለውን ቤኔፊት ማክሲማይዝ ለማድረግ ለሁሉም ሀገር ማለት ነው። ይሄ ሙቭመንት ኦልሬዲ ነበረ። በ2010ም 6 ሀገሮች ይህንን ማዕቀፍ ፈርመው 4 ሀገሮች አጽድቀውት ህግ ሆኗል። 2 ተጨማሪ ሀገሮች ቢያጸድቁት በተፋሰሱ ላይ በአጠቃላይ ህግ መሆን ይችላል። ነገር ግን ባለቀ ሰዓት እንግዲህ 13 ዓመት ሙሉ ከተደራደርን በኋላ ነው ባለቀ ሰዓት ግብጽና ሱዳን ይህንን አንፈርምም ብለው ረግጠው የወጡት ከአግሪመንቱም ከማዕቀፉም ከNBI ከምንለው ማለት ነው። ይሄ ኢኒሽቲቭ ሌሎችንም ሀገሮች ሞቢላይዝ በማድረግ ግብጽን እና ሱዳንን እንዲሁም ይሄ ሂስቶሪካል ኢንጀስቲስስ የምንላቸው እኛ 1929 1959 አግሪመንቶችን ለማፍረስ ጥረት ነበረ። በግብጽና በሱዳን አለመስማማት ነው ቆሞ የቀረው። አሁን ህዳሴ ግድብ ላይ ሲመጣ ግን መተባበሩ እምቢ ሲል ሁልጊዜኛ እነሱ መለመን ስለማንችል በዩኒላተራሊ ይሄ ህዳሴ ግድብን ጀመረ ነው። ምክንያቱም ህዳሴ ግድብ ለመሰራት ሲታሰብ ራሱ እንደ ጆይንት ፕሮጀክት በግብጽ በሱዳንና በኢትዮጵያ ቦርደር ፕሮጀክት ተብሎ ነበር የታሰበው። አሁን ባለበት ስኬል አይደለም፣ ትንሽ አነስ ሲል ነበር። ነገር ግን እንደ ጆይንት ፕሮጀክት አስበው የተጀመረ ሀሳብ ነበር። ከዛ በኋላ ነው እነሱ ረግጠው ሲወጡ ኢትዮጵያ ሁልጊዜ ነገሮች ለመለማመጥ ልትኖር አትችልም፣ እኛም የሚራብ የሚጠማ ህዝብ አለን። ስለዚህ ነው በራሳችን ይህን ፕሮጀክት ከፍ አድርገን የጀመርነው ማለት ነው። ያው ፕሮጀክቱ ዳይሬክትሊ አፌክት የሚያደርገው ግብጽና ሱዳን ስለሆነ ድርድሩ ግድቡ ላይ ያለው ድርድር ከግብጽና ከሱዳን ጋር ተኮረ እንጂ የናይልን ውሃ አጠቃቀም ወይ አባይ ውሃ አጠቃቀም
ሀሎ
ንግግራችን አግሪመንቱ ወይም ንግግሩ መሆን ያለበት ከሁሉም ከ11ም ሀገሮች ጋር ነው። እሱ መረዳት የለበትም።
ሀሎ
የውሃ አጠቃቀም ድርድር ለይቶ ማየት ያስፈልጋል።
መቅደላዊት ከኔ ጋር ነሽ?
አዎ።
በጣም ቆንጆ። ሰሞኑን አንድ ኢንተርቪው የሰጠሽውን ተመልክተን ነበርና እዛ ላይ በነገራችን ላይ በአባይ ወንዝ ላይ ያለን መብት የኤሌክትሪክ ኃይል ማመንጫ ግድብ መስራት ብቻ ሳይሆን የመስኖ ግድብ፣ የመጠጥ ውሃና ለፋብሪካ መጠቀም መብታችንንም ማስከበር አለብን ብለሽ ኢትዮጵያዎችን በሙሉ ሁላችንንም አስደስተሽናል። ግን አንድ ደግሞ ፍርሃት አለ። ኦልዌይስ ነው ከደስታ ጋርም ፍርሃት ትኖራለች። እስከ ዛሬ ስንል የነበረው እኛም ዘኢትዮጵያ ድምጽ ሬዲዮም ለኢንተርናሽናል ኮሚኒቲው ስንል የነበረው ውሃውን አንቀንሰውም፣ ተርባይኑን ያዞረውና ውሃው እንትን ይሄዳል አይቀንስባቸውም ነው የምንለው። በመስኖ እንጠቀማለን ካልን ዛሬ፣ በውሃ መጠጥ እንጠቀማለን ካልን፣ ለፋብሪካ እንጠቀማለን ካልን እነዚህን አሁን ልባቸው የራራልንን የደጋፊ ሀገሮች ወደ ሌላ እንትን ውስጥ አይወስድብንም ወይ? ይሄ አባባልሽ በዚህ ላይ አንቺ ካለሽ ፕሮፌሽናል እውቀት ተነስተሽ ህጋዊ ኢንተርናሽናል ህጋዊ እንትን አለን ወይ ይህንን ብትገልሽልን።
አለን በትክክል አለን አንደኛ ማስተካከያ ወይ ማስተካከያ ወይም ተጨማሪ መግለጫ እንዲሆን እኔ ያልኩት ህዳሴ የህዳሴ ግድብን ውሃ ለመስኖ እንጠቀማለን ሳይሆን የአባይን ውሃ ነው። ህዳሴ ግድብን እየሰራን ያለ ነው ለሃይድሮ ፓወር እንደሆነ አስረግጠን ተናግረናል። እሱ ስህተት አይደለም። አሁንም ወደፊትም የህዳሴ ግድብ የተሰራው ሃይድሮ ፓወር ለማመንጨት እና ለማመንጨት ብቻ ነው፣ አለቀ። ነገር ግን ኢትዮጵያ ሃይድሮ ፓወር ማመንጨት ብቻ አይደለም ኒዷ፣ መብቷም ማለት ነው። የአባይን 85-86% ውሃ ለናይል ውሃ 86% እንደሚያመነጭ ሀገር እንደ ተፋሰሱ ሀገር ከዚህም በላይ ፍትሐዊና ምክንያታዊ መብት አላት። ኢትዮጵያ ብቻ ሳትሆን ሌሎቹም 11 ሀገሮች እኛ ግብጽና ሱዳን ውሃቸውን አንቀንስባቸውም ብለን የምንናገርበት ምንም ማዕቀፍ የለም። ግብጽና ሱዳን አሁን ያላቸው የውሃ መጠን አንጀስት ነው። ለአስራአንድ ሀገር የሚገባ ነው ለራሳቸው አካፍለው እርስ በርሳቸው ሌሎቹን ዘጠኝ የተፋሰስ ሀገሮች ኢግኖር አድርገው ከው ስነጋቸው አንሰማም ብለው ለራሳቸው ያካፈሉት ውሃ ነው። ስለዚህ እኛ እነዚህን አግሪመንቶች አናውቅም፣ አንቀበልም። ስለዚህ ውሃቸው አያንስባችሁ ምናምን የሚለው ኮንቨርሴሽን ከግድቡ አንጻር ብቻ የሚሆን ኮንቨርሴሽን ነው። ግን እኛ የእነሱን አለን የሚሉትን ሼፍ ግብጽ 55.5 ቢሊዮን ኪዩቢክ ሜትር ከአባይ ውሃ ካላት፣ ሱዳን 18.5 ቢሊዮን ኪዩቢክ ሜትር ከአባይ ውሃ ካላት፣ ሌላ 10 ቢሊዮን ኪዩቢክ ሜትር ለትነት ከተተዋ እኛ የተረስነው 9 ሀገሮች ከአባይ ውሃ ጋር ያለን ሼር ምንድን ነው ማለት ነው። ምክንያቱም እነዚህ ሲደመሩ 84 ይመጣሉ። 84 አመታዊ አባይ ውሃ ፍሰት ነው። ታዲያ የቱ ጋር ነው የምንጠቀመው እኛ? ግብጽና ሱዳን ሼራቸው አይቀነስም ካልን ማለት ነው። ነገር ግን ቀደም ብዬ እንዳልኩት የህዳሴ ግድብ ላይ ያለውን ድርድር እና የአባይ ውሃ አጠቃቀም ላይ ያለውን ድርድር ለይቶ ማየት ያስፈልጋል። የህዳሴ ግድብ ነን ኮንሰምፕቲቭ የምንለው አይነት ፕሮጀክት ነው። ውሃውን የማይጠቀም አይነት ፕሮጀክት ማለት ነው። የሀይል ማመንጫ ብቻ ስለሆነ በህዳሴ ግድብ ምክንያት እነሱ ጋር የሚመጣ ምንም አይነት የውሃ መቀነስ የለም። ይሄ ማለት ግን አሁን ያላቸው የውሃ መጠን መብታቸው ነው ማለት አይደለም። ለዚህ ነው ፍትሐዊና ምክንያታዊ ተጠቃሚነት ኤድኑ ላይ ወይም ተፋሰሱ ላይ ሊኖር የሚያስፈልገው። እኛ ብቻ ሳንሆን ሌሎቹም የላይኞቹ ተፋሰስ ሀገሮች የመስኖ ዲማንድ አላቸው፣ የመጠጥ ውሃ ዲማንድ አላቸው፣ የሃይድሮ ፓወር ዲማንድ አላቸው። ይሄንን ደግሞ እነዚህ ግብጽና ሱዳን ሂስቶሪካሊ ሼራችን የሚሉት ውሃ ሳይቀነስ ማድረግ አይቻልም። ለዚህ ነው አንድ ላይ መጠን ከውሃው የምናገኘውን ጥቅም እንዴት አድርገን ማክሲማይዝ ማድረግ እንችላለን ለግብጽና ለሱዳን እና ለኢትዮጵያ ብቻ ሳይሆን ለሁሉም የተፋሰስ ሀገሮች የሚለው ክሪቲካል ሴንትራል ኳስችን መሆን አለበት ብዬ የምለው ማለት ነው። የህዝብ ቁጥር ሁሉም ሀገር ውስጥ እየጨመረ ነው። ከህዝብ ቁጥር ጋር ተያይዞ የሚጨምር የውሃ ዲማንድ አለ። አብሮ ህዝብ ቁጥር ሲጨምር አብሮ ውሃ ዲማንዳችንም ይጨምራል። ክላይሜት ቼንጅ ወይም የአየር ንብረት ለውጥም ብዙ ቦታ ውሃን ስኬርስ እያደረገ ነው፣ እያሳጣ ነው፣ የውሃ እጥረትን እያስከሰተ ነው። ይሄ የሆነ ባለበት ሁኔታ እንዴት ነው ህይወታችንን የመሰረትንበት? እኛ ብቻም ሳይሆን ሌሎቹም የተፋሰስ ሀገሮች ያስፈልገናል የሚሉትን ውሃ አንቀንስባችሁም አያንስባችሁም እያለን የምንደራደረው? በፍጹም አይሆንም። ኢትዮጵያ እንደ ተፋሰሱ ሀገር እና የተፋሰሱን ውሃ ማጆሪቲ የተፋሰሱን ውሃ እንደሚያመነጭ ሀገር መብት አላት። ፍትሐዊና ምክንያታዊ የዓለም አቀፍ ህግም አክኖሎጂ የሚያደርገው መብት አላት። ይሄ መብት በኤሌክትሪሲቲ ብቻ የሚገደብ አይደለም። ይህንን ማንም አይከለክለንም። በዩናይትድ የተባበሩት መንግስታት 1997 ያወጣው ኮንቬንሽን አለ፣ ድንበር ተሻጋሪ ወንዞችን እንዴት አድርገን እንጠቀም የሚለው ማለት ነው። ያም ኮንቬንሽን ይናገራል ክሊርሊ ሁሉም የተፋሰስ ሀገራት በተፋሰሱ ውሃ ላይ እኩል መብት እንዳላቸው። ስለዚህ ይሄንን መሰረት በማድረግ ነው ኢትዮጵያ ገና ለመስኖ ለኢንዱስትሪ ለመጠጥ ውሃ ሌሎች ያሰብናቸው ፕሮጀክቶች አሉ። እነሱን ማልማታችን አይቀርም። ኢትዮጵያን ብቻ ሳይሆን ሌሎችም ተፋሰስ ሀገሮች እንደኛው አይነት ፕሮጀክቶችን ማልማታቸው አይቀርም። ያ ሲሆን ግብጽና ሱዳን ጋር የሚደርሰው ውሃ ይቀንሳል በትክክል። ያ ከመሆኑ በፊት ግን ፕሮአክቲቭሊ አንድ ላይ መጠን ቤድን ውስጥ ያለውን ውሃ እንዴት አድርገን እንጠቀመው የሚለውን መስራቱ ለተፋሰሱ ሰላም፣ ለተፋሰሱ ፕሮስፐሪቲ፣ ለተፋሰሱ ሰስቴይናቢሊቲ የተሻለ ነው። አለበለዚያ የሚቀጥለውንም ፕሮጀክት ሲጀምር ልክ እንዲሁ ህዳሴ ግድብ ላይ ያጋጠመን እንዳለው አይነት ተግዳሮት ማጋጠሙ አይቀርም። ነገር ግን ችግር ኖረም አልኖረም የኢትዮጵያን ወይም የሌሎችን የተፋሰስ ሀገሮች ፍትሐዊ መብት ወይም በአባይ ላይ በናይል ውሃ ላይ ያላቸውን መብት ግብጽና ሱዳን ቀድሞ ያደረጉት ሂስቶሪካል ኢንጀስቲስ በፍጹም አያከሽፍም።
መቅደላዊት በጣም አመሰግናለሁ። የመጨረሻ አንድ ሁለት ደቂቃ አለችኝ። አጠር አጠር አድርጌ ጠይቃለሁ። አንደኛ እነ ግብጾችን ካውንተር ለማድረግ የእምቦጭ የአባይን ሐይቁን ዋናውን ሐይቅ እየጎዳው ስለሆነ ውሃ የምትፈልጉ ከሆነ እናንተም እዚህ ላይ ኮንትሪቢዩት አድርጉ ማድረግ አይቻልም ወይ? አንዳጭር። ሁለተኛ ደግሞ በመጨረሻ ላይ በዓለም ዙሪያ ለሚገኙ ይሄን ሬዲዮ ለሚከታተሉ አድማጮችሽ የምታስተላልፊው አጥር ያለ አባይን በተመለከተ መልእክት ካለሽ እኔ እናት ፕሊዝ።
ቸክስ ለመጀመሪያው ጥያቄ ግብጾች እምቦጭን ላይ ብቻ ሳይሆን የአካባቢ ጥበቃ ላይ የላይኛው ተፋሰስ ሀገሮች ላይ የሚደረጉ የአካባቢ ጥበቃ ላይ መሳተፍ በእነሱም ኢንትረስት ውስጥ ነው። ምክንያቱም እንደሚሉት የአባይ ውሃ ላይ ዲፔንደንት ነን የሚሉ ከሆነ የአባይን ሶርስ የናይልን መነሻ ሶርሶች ዲቨሎፕ ማድረግ መጠበቅ በእነሱም ኢንትረስት ነው። ስለዚህ ይሄ ትክክል እምቦጭ ላይ እንዲሁ ተፋሰሱን በመጠበቅ የተፋሰሱና የኤንቫይሮንመንት በመጠበቅ ረገድ ሁሉም የተፋሰሱ ሀገራት በተለይ ደግሞ ግብጽና ሱዳን ትልቅ ሊኖራቸው ይገባል። ሶ በትክክል ከዛ በተረፈ ለድማጮቻችን ማለት የምፈልገው ነገር ምንድነው? አድቮኬሲያችን አይቁም። ህዳሴ ግድብ ላይ አሁን እያየን ያለነው መነሳሳት መተባበሩ በጣም አስደሳች ውጤት እያመጣም እንደሆነ እያየነው ነው። ስለዚህ አድቮኬሲያችን አይቁም። ነገር ግን የህዳሴ ግድብ የመጀመሪያ ፕሮጀክት እንጂ የመጨረሻ አይደለም። ዋናው ጥያቄ መሆን ያለበት ኢትዮጵያ በአባይ ወንዝ ላይ በአባይ ውሃ ላይ ያላት ፍትሐዊና ምክንያታዊ ተጠቃሚነት ያላት መብት እስኪረጋገጥ ድረስ ሊቀጥል የሚገባ ኮንቨርሴሽን ስለሆነ አሁን ያለው አድቮኬሲያችን፣ መነሳሳታችን፣ መተባበራችን፣ መጮኋችን ለመብታችን እዛ ድረስ እንዲቀጥል ነው እኔ የምለው። በህዳሴ ግድብ ብላይንድ ሳይድድ ሆን ከሰፊው ነገር አይናችንን እንዳናነሳ ነው የኔ ጥሪ። አዎ
በጣም ቆንጆ።
በጣም እግዚአብሔር ይስጥልኝ። እግዚአብሔር
ከመለያየታችን በፊት ቴክኒሽያናችን ካስተካከለው ደግሞ በአባይ ሙዚቃ ልጋብዝሽ ከመሄድሽ በፊት። እኛም እናመሰግናለን። ወደፊትም እየቀረብሽ አስተያየትሽን በአባይ ጉዳይ ላይ እንደምታካፍን ተስፋ እናደርጋለን። ለተወሰነች ደቂቃ አዳምጪን እንጋብዝሻለን። እንግዲህ መቅደላዊት ለተወሰነች ደቂቃ ጋብዘንሻል። በዛው ኢትዮጵያ ውስጥ ስላለሽ በቀላሉ ታዳምጪዋለሽ ብለን ተስፋ እናደርጋለን። እንጋብዝሻለን። ጋብዘሽናል። መልካም ቀን ይሁንልሽ። ወደፊትም በሰፊው እንደምንወያይ ተስፋ እናደርጋለን። ጤና ይስጥልኝ። እኔ መስሎ Chevalo, 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 cheval አድማጮቻችን በፕሮግራማችን መሃል ላይ የአቡነ ኤልያስን ካሰማን በኋላ ወደ መጨረሻ ላይ አካውንቱን እንልካለን ብለን ነበር። መልእክቱ ደርሶናል። ድሆችን አስቡ፣ ለኔና ለበርናባስ ቀንጅጃቸውን ሰጡን፣ ይልቁንም ነዲያንን እንድናስባቸው ነው። ስለዚህ ይህንን ነገር ልፈጽም ተጋው ገልገላ ይላል። በስዊድንና በስካንዲናቪያ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ኤልያስ አባታዊ መመሪያ መሰረት ድሆችን አስቡ ለተሰኘው የበጎ አድራጎት ሥራ ሁላችንም የበኩላችንን ድርሻ እንወጣ ይላል። ስዊድሽ ቁጥር 123-638-9282 ደግመዋለሁ። ስዊድሽ 123-638-9282 ኖርዲያ አካውንት ነምበር ኖርዲያ 786290 7 ይሄ ግን ፖስት 0 መሰለኝ፣ እንደዚህ አይነት እኔ ፖስት 0 ነው ማቀው። ለማንኛውም 786290 7 ኖርዲያ ይላል። በዚህ እርዳታችሁን አስገቡ።
አድማጮቻችን እንግዲህ ለዛሬ ያዘጋጀነው ፕሮግራም በዚህ ተጠናቀቀል። ዛሬ ስቱዲዮ የነበርነው አቶ አህመድ አሊ፣
እስክንድርና
እኔ መርሶ እንደማገኘን፣ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ።
አድማጮቻችን አሁን የተጠቀሰውን የባንክ አካውንትና የስዊች ነምበር በተመለከተ ሰዎች እየደወሉ በቫይበር አስገቡልን ብለዋል። እሱንም ለማስገባት እንሞክራለን። በተጨማሪ ግን በሬዲዮኑ ዌብሳይት ገብታችሁ ከጥቂት ጊዜ በኋላ ሬዲዮኑን በሙሉ ማከታተል ከመቻላችሁም በላይ እዛው ላይ ቁጥሩን እንደገና ታገኙታላችሁ። ያ ነው መጣ